የኢትዮጵያ አንድነት ሬዲዮ ዘወትር እሁድ እንደ ኢትዮጵያ ሰዓት አቆጣጠር ከቀኑ 11 ሰዓት ተኩል እስከ ምሽቱ 1 ሰዓት በ88.9 ሜጋሄርዝ ለስቶኮልም እና አካባቢው እንዲሁም በዓለም ዙሪያ ለሚገኙ አድማጮች ደግሞ www.ethiopatriotics.com በቀጥታ የሚያስተላልፈውን ፕሮግራም አሁን ጀመረ።
አድማጮቻችን እንደምን ሰንብታችኋል? ይያን የተለመደውን የዞትር ያክብሮት ሰላምታችንን ያስቀደም የዛሬ የሰኔ 28 ቀን 2012 ዓ.ም ወይም የጁላይ 5 2020 ቀን ብራችንን ይዘን ቀርበናል። ባለፈው ሳምንት በሬዲዮኑ ብልሽት ምክንያት ስርጭታችንን ለማስተላለፍ አልቻልንም ነበር። ይህንኑ ጉዳይ አስመልክቶ በኢትዮ ፓትሪዮትስ ድረገጽ ላይ ስላጋጠመን ችግር ማስተዋቂያ መለጠፋችን ይታወሳል። በቅድሚያ ሰሞኑን በአገራችን ኢትዮጵያ በጽንፈኛውና በዘረኛው አገዛዝ አጋሮችና ጋሻ ጃግሬዎቹ የግፍ ተግባር ምክንያት ሕይወታቸው እንዲቀጠፍ ለተደረጉ ዜጎች ነፍሳቸውን ይማር እንላለን። ምንም እንኳን ካደጋው ርቀን ብንኖርም በተደጋጋሚ ሲፈጸሙ የነበሩ የግፍ ተግባሮች በተለይም ሆን ተብሎ አማራውን የትርክት ተጠያቂ በማድረግ ዓለም አቀፍ ገጽታ ተሰጥቶት ዜጎች ለዝንተ ዓለም ባጥፊና በጠፊነት እንዲቆሙ ለማድረግ በሚደረገው የጥፋት ጥሪ አዲስ ዙር የጅምላ ጭፍጨፋ ዘመቻ ተከፍቶበት ለመሰንበቱ ህሊና ያለው ፍጡር ሁሉ በገሃድ ያየው ነው። አገዛዙ ሰሞኑን ለአማራ አልቂት በሩን ወለል አድርጎ ከፍቶ ነበር። ኦሮሞ ብቻ ይኑር በሚለው ጥሪ የኢትዮጵያ ህዝብ የወራሪዎች ሰለባ ተደርጓል። ህዋት ወያኔ እኔ ከሞትኩ ሰርዶ አይብቀል በሚል ሳቤ በመላው ኢትዮጵያ በተራዘመጁ ጽንፈኞችንና ዘረኞችን አድራጅቶና አስታጥቆ ከአገዛዙ ጋር በመናበብ በአማራው ላይ ያነጣጠረ አጸያፊ የጅምላ ጭፍጨፋዎች እንዲካሄዱ ድርሻውን አበርክቷል። በአገራችን የሚታየው ወቅታዊ የፖለቲካ ሁኔታ እንደሚያስገነዝበን አማራው የጸረ አማራ ቡድኖች የኢላማ ተኩስ መለማመጃ፣ የጥቃት መፈጸሚያ፣ የኢንተርሃሞ የዘር ማጥፋት ዘመቻ ሰለባ ተደርጓል። የትርክት ፕሮፓጋንዳ፣ የቂም በቀልና ጥላቻ መበቀያ ተደርጓል። ይህን የአውሬነት ባህሪ ያላቸው የወራሪዎች አርመኒያዊ ተግባር ተከላክሎ ህልውናውን ለማስጠበቅ መመከት የግድ ይላል። ለወራሪዎች ለጽንፈኞችና ስነልቦናቸው ለተመታባቸው ፈጥሮና ተርኮ በስጣቸው ትርክት አማራውን ባውራ ጥላትነት አስፈርጀው ወንጀል እንዲፈጸም የሚያብረታቱትን የውያኔ ተህነግና ያብያ ገዛዝ እያወገዘን በኢትዮጵያና በህዝቧ ላይ አስነዋሪ የከፋው ወንጀል የሚፈጽሙትን በነቃና በተደራጀ መልክ ተቋቁሞ የኢትዮጵያን ትንሣኤውን ለማድረግ የትውልደ ኃላፊነታችንን እንወጣ እንላለን። ከዚሁ ከአማራ የልሁና መጥፋት ጋር በተያያዘ ከ215 ቀናቶች በፊት በኦነጋያን ታፍነው ደብዛቸው ስለ ጠፋው የአማራ ወጣት ዩኒቨርሲቲ ተማሪዎች ዕጣ ፈንታ አስመልክቶ ዛሬም ድምፃቸው በመሆን ከጎናቸው የቆም መሆኑን እንገልጻለን። የፍትሕ አካሎችና የብዙሃን መገናኛ ተቋሞች በአንድ ዘር ቡድን ፍላጎትና ቁጥጥር ስር በመዋላቸው በወጣቶቹ ላይ የተፈጸመውን ግፍ ትኩረት ከመስጠት ተቆጥበዋል። አገዛዙን የምንጠይቀው ያፈንካቸውንና ያሳፈንካቸውን ወጣቶች ፍታ ነው የምንለው። ስለታገቱት ወጣቶች ቀጥተኛ ተጠያቂው ራሱ ያብያ አገዛዝ ነው እንላለን። ከዚህ በመቀጠል የዕለቱን ስርጭታችንን እናስተዋውቃለን። በቅድሚያ አንድ ወቅታዊ ጽሑፍ እናስደምጣለን። የጽሑፉም ርዕስ ከራዳር የወጣች ኮምፓሷም የጠፋባት አገር ይላል። በመቀጠልም አንድ አጭር ማስተዋወቂያ ይቀርባል። በመጨረሻም ሰፋ ያለ የጥያቄና መልስ ጊዜ ይኖረናል። የዛሬው ስርጭታችን በ40 ደቂቃዎች ያህል እንደሚራዘም ከወዲሁ እንገልጻለን። አድማጮቻችን የስርጭታችንን ሙሉ ሰዓት ከኛ ጋር እንድትቆዩ የዘወትር ግብዣችንን በማስቀደም ሳምንታዊ ስርጭታችንን አሁን ጀምረናል።
ዋይ 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 ዋይ
ራዳር የወጣች ኮምፓሷም የጠፋባት ሀገር አምባቸው ደጀኔ ኢትዮጵያ የምትመሰልበት ነገር አብዛዙ ድመትም ትመስለኛለች። ድመት የገዛ ሙጫቅሊቶቿን ሳይቀር ቅርጥፍ አርጋ ትበላለች። ስለምትወዳቸው ነው ይባላል። እንዲህ አድርጎ መውደድ የለም። ኢትዮጵያም ከጥንት እስካሁን ልጆቿን የምታነክተው ስለምትወዳቸው ከሆነ ፍቅሯና ውዴታዋ ባፍንጫቸው ይውጣ። ስንትና ስንት ትውልድን እየጨረሰ አብዮት ልጆቿን ትበላለች ይባልልኛላ። ወደ ድመት የተለወጠች አገር ትቅርብኝ ይላሉ ጻፊው። ኢትዮጵያ አቅጣጫ መጠቆሚያ ኮምፓሷ የጠፋባት መርከብ ትመስለኛለች። እንደ ኢትዮጵያ ኮምፓሱ ጠፍቶበት አውላላ ውቅያኖስ ላይ የተገተረ መርከብ ይታያችሁ። ሊሄድ ቢል ወዴትም ሊሄድ አይችልም። ልቁም ቢል ረሃብና ጤንነው በውስጡ ያሉትን ተሳፋሪዎች አስቆማቸውም። ሞትን መጠበቅ ብቻ ይሆናል እድላቸው። ልክ እንደኛ ኢትዮጵያ ከራዳር የወጣ አውሮፕላንም ትመስለኛለች። አውሮፕላን ከራዳር ሲወጣ ከምድርም ሆነ ከሰማይ ምንም አይነት ርዳታ ሊደረግለት አይችልም። ከክትትል አድማስም ይሰወራል። ቢከሰከስ ቢጠለፍ የሚያውቅ የለም። ኢትዮጵያም ከእግዚአብሔርም ከሰውም እጅ ወጥታ እንዲሁ በበረሃ እንደሚቅበዘበዝ እርኩም ሆናለች። እርኩም ነው ያልኩት። ከፈለግም እርጉም ብለህ ልታሻሽለው ትችላለህ። ኢትዮጵያ የአእምሮ ህሙማን የታጨቀበት አማኑኤል ሆስፒታልን የመሰለ የሕክምና ማዕከል ትመስለኛለች። የአእምሮ ህሙማን የጭንቅላት ችግር ስላለባቸው በሚያደርጉት ነገር ሁሉ አይፈረድባቸውም። ይልቁንም በራሳቸውም ሆነ በሌላ ሰው ላይ ጉዳት እንዳያስከትሉ ክትትልና ጥበቃ ይደረግላቸዋል። የህሊና ጤንነት ችግር ላይ የወደቁ ሰዎች ግን መቀወሳቸው ስለማይታወቅ የእብደታቸው ውጤት እንጂ እብደቱ ገኖ አይስተዋልባቸውም። እናም ኢትዮጵያ አመራሩም ሆነ ያመራሩ ቦታ ሁሉ በንቆችና በለየላቸው እብዶች በመያዙ ተቆጣጣሪ የሌላት የወፈፌዎች ሀገር ሆናለች። በዚህ የእብዶች ግዛት ውስጥ መኖር ደግሞ ትልቅ እርግማን ነው። ኢትዮጵያ ካምሱሩ የተነቀለ ቦምብ ትመስለኛለች። በግዳጅ ላይ ያለ ወታደር በጥይትና በቦምብ ከጠላት ጋር በሚሞሻለቅበት የጦፈ አውደ ውጊያ ላይ ቅርበቱን ጠብቆ ቦምብ ይወረውራል። ከመወርወሩ በፊት ግን የቦምቡን ካምሱር መጠበቂያውን ይፈታና ያወልቀዋል። ያኔ ጊዜ ወሳኝ ነው። በሚፈቀዱ ሴኮንዶች ውስጥ ካልወረወረ አደጋለሁ። ለራሱ ሚተርፍና ድራሹ ሊጠፋ ይችላል። ካለ ሰዓቱ ከወረወረ ጠላት መልሶ ይወረውርበታል። ሰዓቱ ካለፈም እጁ ወይንም ጭኑ ላይ ይፈነዳና ራሱ ያልፋል። ኢትዮጵያም በዚያ ሁኔታ ውስጥ ትገኛለች። እብድ ልጆቿ ቤተ መንግሥቷንና ሁለመናዋን ሰቅዘው ይዘው ካምስሩ እንደ ተነቀለ ቦምብና ፈንጅ ስላደረጓት እግዚአብሔር በወቅቱ ካልደረሰላት በስተቀር የጊዜ ጉዳይ እንጂ መፈንዳቷ የማይቀር ደማሚት ሆናለች። ደስ የሚለው ግን ስትፈነዳ ከቦምብ ሊተርፍ የሚችል ቦምብ ቲኤንቲ ወይም ኢሚዩን የሆነ አንድም ሥጋ ለባሽ ኦሮሞም ይሁን አማራ ማለቴ አንድም በሰው አምሳል የሚንቀሳቀስ ፍጡሩ አይኖርም። ጉዳቱ ለእንስሳትና ለዛፍ ቅጠልም አይቀር። መሬትም ትከስላለች፣ አለቶችም ይቀልጣሉ። የታደለ ይህንን ያያል። ልባም ቢገኝ ግን እብደትን ቆም ብሎ በማስተዋል ወደ ቀናው መንገድ በአፋጣኝ መግባት ትልቅ መፍትሄ በሆነ ነበር። በፋሲካ የገባች ገረድ ሁሌ ፋሲካ ይመስላታል የሚለው ብሂል እያሸተ እንጂ እየጠወለገ አይሄድምና ጥጋበኞች ፕሊስ በጊዮርጊስ ጥጋባችሁን በረድ አድርጉት ለማለት እወዳለሁ በዚች አጋጣሚ ይላሉ ጸሐፊው። ከፈለክም ቀጥልበት። ወደ አዲሱ ደደቢት ወደ ደምቢዶሎ ሄደህ የመወሸቅ ዕድል እንኳን የምታገኝ አይመስለኝም። ምድረ ጥጋበኛ አባዱላና አባላፋ ሁሉ እውነቴን ነው ደግሞ ሕዝብን ማታለል የሚችል የለም። ሕዝብ የጠላው እግዚአብሔርም የጠላው ነውና ቀን ሰጠኝ ብሎ በሕዝብ ላይ ግፍ መሥራት ትልቅ ዋጋ ያስከፍላል። ወያኔን እዩት። አሁን የሚሠራህን ያሳጣህ ምድረ ኦሆዲድና ቅጥረኛው በአዴን እናትህ ማኅፀን ውስጥ ብትገባ ያችን ቀጭን ዘመን አታልፍም። ምን አላምባቸው በለኝ ቱ እንዲህ ጨሶ ጨሶ የነደደ እንደሆን ያመዱ ማፈሻ ስፍራው ወዴት ይሆን ተብሎ የተቀነቀነውን ነባር ስነ ቃላዊ ብሂል ማስታወስ ይገባል ብዙም ሳይረፍድ። አሁን ኢትዮጵያ በባዕዳን አረሜናዊ ቅኝ ግዛት ስር የወደቀች ትመስለኛለች። ከሁለት ዓመታት በፊት የነበረችበትን አስቀያሚ የስቃይ ዘመን በሚያስናፍቅ ሁኔታ በአዲሶቹ ሥልጣንና ሀብት ብርቁ ገዢዎች እጅ ወድቃ ኤሎሄ እያለች ነው። እነዚህኞቹ ተረኞች ይሉኝታ ቢስነትና ሀፍረት የለሽነትን ከአማራ ብድርና ቁጠባ ባገኙት ገንዘብ ከወያኔዎች ገዝተው ገና ሁለት ዓመታቸው እጹብ ድንቅ የሚሰኝ አዲስ የአፓርታይድ ሥርዓት በመላ ሀገራችን እየዘረጉ ይገኛሉ። እንኳንስ እነሱን መሰል ከተማ ቀመስ ሰው ከጫካ የወጣ አዲስ ፍጥሩም እንደነሱ አውሬና ፍርደገምድል ይሆናል ተብሎ አይታሰብ። ይቺ ሰው ቸኮለች ልታድር ነው መሰል ይባል ይላል። እንደነዚህ ያለ ቅሌታ መንግዳ ሲያጋጥም አማዞን ውስጥ በቅርቡ ተገኙ የተባሉ የሰው ልጅ ዘሮችም የነዚህ ደነዞችን ያህል ዘረኛ አይሆኑም፣ ሰዎች ናቸዋ። አሁን ላይ ሆነን ስናስበው በዜጎች በተለይም በአማሮች ላይ ያደረሱትን ዘመን የማይሽረው አካላዊ እና ህሊናዊ ጠባሳ ለጊዜውና ለዚች ቅጽበት ብቻ ወደ ጎን አስቀምጠን ወያኔዎች መጠነኛ ይሉኝታ ነበራቸው። ያን ሁሉ ግፍና በደል የፈጸሙትም በ27 ዓመታት ውስጥ ነው። እነዚህኞቹ ጉዶች ግን ገና በሁለት ዓመታቸው እንደ ዮዲት ጉዲትና እንደ አህመድ ግራኝ ዘመን አይነት ጥፋት እየፈጸሙ ነው። የሚገርመው ግን እነሱም ብልጥ ሆነው በዳቦና በዛፍ ተከላ እንዲሁም በከተማ ውበትና በመንገድ ጽዳት የጉሽ ጠላ ስካር አዳሜን እያነበረሩ በህቡም በግልጽም ግን ያሻቸውን በማድረግ በተለይ አንዳንድ የሀገር ውስጥ ጅሎችንና ሌላውን ዓለም ማነሁለላቸው ነው። ያዝልኝ እንግዲህ ከሞላ ጎደል አዲስ አበባን ለቄሮና ለቀሪት አከፋፍለው ጨርሰዋል። ዲሞግራፊውን ወደ ኦሮሞነት እንለውጣለን ብለው ከዛቱ ወዲህ ሁሉንም የአዲስ አበባና የፌዴራል ተብዬ ቁልፍ ቁልፍ ሥልጣን ለአክራሪ ኦሮሞ እያደሉ ሌላውን ዜጋ ጨረቃ ላይ እያስቀመጡት ነው። እንደ ሰማሁት ከሆነ እንደ ሜድሮክ ያሉ ግዙፍ የልማት ድርጅቶችንም ኦሮሞ ካላስተዳድራቸውና ኦሮሞን ብቻ ካልቀጠሩ ወደ ወልዲያ ወስዳችሁ ትከሉ እስከ ማለት የደረሰ እብሪትም እያሳዩ ነው አሉ። አዎ፣ ጥጋብን እስከ ጥግ ካልጠገቡ የጥጋብን ዋጋ አያገኙትምና እውነታቸውን ነው። በደንብ ይጥገቡ፣ ትምክታቸውንም በደንብ ያውጡትና እንይላቸው። ከዚያም የሰው ልጅ ሲጠግብ እስከምን ሊበሻቀጥ እንደሚችል እኛም እንማር፣ ተምረንም የወደፊታችንን እናስተካክል። እናም ይህም ለበጎ ነው። በሌላ ወገን ሕዝብ አዳም የተዞረበትን ድግምት ሳያውቅ ፈዞና ደንግዞ ተጎልቷል። የትም ሂድ ያለ ኦሮሞ ሹም ማግኘት ይቸግርሃል። ለይስሙላ የተዘረፈጡትን አትቁጠር። ይህን መሰሉን የይስሙላ ሹመት ደግሞ ከወያኔ ነው የተማሩት። የኮንዶሚኒየም ነገር አይነሳ። ለቄሮና ለቀሪት በነጻ ሳይቀር እንደ ጠበል በከዚህ መልስ እየተረጨ ነው። ባዶ ቦታ የተባለች በጧፍና በሻማ እየተፈለገች ኦሮሞ እየወረራት ነው። አዲስ አበባ ከተጋሩ ወደ ኦሮሙማ ተገልብጣ አሳራዋን እያየች ነው። በዚህ ከቀጠልን በአምስት ዓመታት ውስጥ እዚያም ሳንደርስ እንዲያውም አዲስ አበባና አካባቢዋ ካለ ኦሮሞ አንድም ኢትዮጵያዊ አይኖርም፣ እንዲኖርም አይፈቀድለትም። ድሮ በትግርኛ ጮኸት ስትናወጥ የምታመሽና የምታድር ሸገር አሁን ላንቃው እስኪበጠስ የሚጮኸው ከቦሌ ቄሮ ነው። ቆርቆሮ ስትል ሰማሁ ልበል? እኔ አልወጣኝም። ግድ የላችሁ፣ ይሄ ዘረኝነት የሚባል ነገር ከእንስሳትነትም በወረደ ደረጃ ያበደ አውሬ ሳያደርግ አይቀርም። አንጎል በዘረኝነት በሽታ ሲበከል የሚታይ ሁሉ ያንተው ይመስልሃል፣ ወይም እንዲሆን ትመኛለህ። ያንተ ሆኖ ካላገኘኸው ደግሞ በለው በለው ይልሃል። ዘመኑ ለዚህ ዐይነቱ እብድ ፖለቲካ የሰጠ በመሆኑ አሁን እየሆነ ያለው ይኸው የበለውና በበለውም ያለመከሰስ መብት ነግሶ መታየት ነው። ፌዴራልና መከላከያ በኦሮሞ የበላይነት በመያዙ አማራና ሌላው እየተለማመጠ እንዲኖር ተፈርዶበታል። ለጥቂት ጊዜም ቢሆን ዘመነ መሳፍንት ከዚህ በላይ የለም፣ ያኔም አልነበረም። አብይ ማንን እየገዛ እንደሆነ ራሱም የሚያውቅ አይመስለኝም። ክልሎችን ቀርቶ ግለሰቦችን መንካት አይፈልግም፣ እንደማይችልም ሳያምን አልቀረም። መሳፍንቱም ይህን ስስ ብልቱን ሳይገነዘቡ አልቀሩ። አብይ ማለት ክፍት በነበረ የፈሪዎች ቤት ውስጥ አንዱ እግሩን ጅብ እየቆረጠመው ሌላኛውና ወደ ጥጋቱ የነበረው ሰው ምንድን ነው የሚጎረመደው ብሎ በጠየቀ ጊዜ ዝም በል ታስጨርሰናለህ፣ የኔን እግር እየበላ ነው እንዳለው ሰው ነው። አስመሳዩና ውሸታሙ አብይ ለቃል አጠቃቀሜ ከፍተኛ ይቅርታ፣ ዓላማና ፍላጎቱ በጭራሽ አይታወቅም። የኦሮሞን ጉዳይ ያስፈጸመ ነው ለማለትም የኢትዮጵያን ጉዳይ ያስፈጸመ ነው ለማለትም የሰይጣናውያኑን የእስራኤል ዳንሳን በሃይማኖት ስም ህዝብን የማጭበርበርና እስከ መቅኒው የመጋጥ አጋንንታዊ ተልእኮ ያስፈጸመ ነው ለማለትም የግብፅን ዓላማ ለማሳካት የሚጥር ነው ለማለትም አማራን ድራሹን ለማጥፋት ያለመ ስልታዊ አካሄድን እየተከተለ ነው ለማለትም ኢትዮጵያ በ30ና በ40 የክልል መንግስታት እንድትከፋፈል ታጥቆ የተነሳ ሰው ነው ለማለትም ዲስፈንክሽናል ፖርትፎሊዮ ኦር ሪስፖንሲቢሊቲ ዊዛውት አውቶሪቲ የሚሉትን አይነት ደካማ ስልጣን መያዙ እየታወቀ ለዚህም አይነቱ ባዶ ቦታ ያለውን አራራ ለማስጠበቅ ነው እንዲህ የሚማስ ነው ለማለትም በማልችልበት ውልንግዙ የጠፋበት ሁኔታ ውስጥ ሲድሞነሞን አይዋለሁ አብይ በራሱና በስልጣን ፍቅር የወደቀው አብይ ለማንም የማይገባ አደናጋሪ ነገር ሆኖብኛል እንደኔና እንዳካሄድ ቡዳ አይሉት ሰላቢ ጳጳስ አይሉት ፓስተር ሐጅ አይሉት ራባይ ሁሉንም ለመሆን እየሞከረ የሚገኝ አንዱንም መሆን ግን ያቃተው የታሪክ እንቆቅልሽ ነው ዶክተር ኮሎኔል ፓስተር ባለኖቬል አቢ ኢዲያሚን ዳዳ ምን ብላችሁ ጥሩ ይነበር ያለው ለምን ትዝ እንዳለኝ ግን አላውቅም ለዚህ እኮ ነው ብላድሚር ኢሊች ኢሊያኖቭ ሌኒን ሀገር ሲያረጅ ጃርት ያፈራል ሲል አይረሴ ተረት የተረተው የማነሽና ትባረክ ያለሽ አሉ ባቢ መንግስት ስር ሆኜ ድሮስ ደግሞስ ለውሸት ለማንኛውም ሌኒን እንዲህ አላለም ወንድም አለም ግለሰቦችና የሃይማኖት ቡድኖች ለማለቴ ነው የመንግስትን ሚና ቀምተው ሲያስተዳድሩ ይስተዋላል ድንቁ ደያስ የተባለ ማፊያ ምን እንደሰራ እየሰማን ነው እሱን መሰሎችም ሞልተዋላሉ መንግስት የለም ያስብላል ካለም ከድርዮችና ከሌቦች ጋር እየተሻረከ የድርሻውን የሚወስድ ማጅራት መች መሆን አለበት አብይ ስልጡኑ ሁሉንም ያውቃል ደያስን ያውቃል ዳንሳን ያውቃል እዩ ጩፋን ያውቃል አባ ዮሐንስ ተብዮን ባታዊ ያውቃል እህተ ሰይጣንን ያውቃል ገብረ መስቀል የሚባለውን አጭበርባሪ ባታዊ ነኝ ባይ ያውቃል ስምንተኛውን ንጉሳችንን አቤቱሁን በላቸው አቡዬን ያውቃል የገደሉንም የባህሩንም ሁሉንም ዴራሞ ጸራሞ ጠንቅቆ ያውቃል ሀገር የሚያምሱትን የዋህንን የሚያታልሉትና ውዥንብር የሚፈጥሩትንም ጭምር በየቤቱ እስር ቤት ያለውን ምድረ ሀብታምና ምድረ ሰይጣን ጎታች አስጎታች ባለቆሪጥ ያውቃል ግን ዝም ነው ሀገር የዶግ አመድ እየሆነች ሀገር በሌቦችና በባለጌ ባለሀብቶች እየታመሰች አብይ ግን 4 ኪሎ አትነካበት እንጂ ጉዳዩ አይደለም ውዥንብርና አልቂት ምቾት የሚሰጠው ይመስላል የሚገርም ሰው ነው አንተ ፍርድ ቤት ድሮንም የለም አሁን ደግሞ በባሰ ሁኔታ በወረርሽኙ ሳቢያ ጭራሹም የለም ሁሉም መለዮ ለባሽ ማለት በሚቻል ሁኔታ አጭበርባሪና ለገንዘብ የሚገዛ ነው በዚህ በኮሮና ወቅት እንኳን የከበረው የመንግሥት ደንብ አስከባሪ እጅግ ብዙ ነው ካንዱ መዝናኛ ትታፈስና ወደ ማቆያ ልትሄድ ስትል ከወሳጆቹህ ጋር ትደራደራለህ 1000 2000 እንደ አቅምህ ቦጨቅ ታደርግና ትቀራለህ በበሽታም የሚነገድባት በሞትም ትርፍ የሚግበሰበስባት ቫይረስ እንድታሰራጭ በጉቦ ከኳራንታይን የምትለቀቅባት ሀገር ብትኖር ኢትዮጵያ ብቻ ናት ግርምቲ አዲ ለሕገ መንግሥት ተብዮ አድሮ የሽምብራ መግዣ እንኳን የማይሆን ሳንቲም በደሞዝ መልክ ከሚከፈለው ይልቅ የድንቁ ደያስን እስረኛ በመግረፍ የድቻሳን ሠራተኛ በማሰርና በማሰቃየት የዩ ጩፋ የግል ጠበኛ ላይ 20 ዓመት በመፍረድ የሚያገኘው ረብጣ ብር ያሳሰዋልና ዛሬ የመንግሥት ሥራ ለሀብት ክብረት እርካብ እንጂ ለሕሊና እርካታ የሚውል አልሆነም በአንድ በኩል ለሙስና የሚዳርገንን ክፍተት መጠቆሜ ነው ትልልቆቹ ባለሥልጣናትማ ምን ያድርጉ ደሞዝ ለነሱ ምናቸውም አይደለም ካንድ የውሸትም ሆነ ከፊል እውነት ፕሮጀክት የሚቦ ድሱት ገንዘብ እድሜ ልካቸውን አንቀባሮ ያኑራቸዋል። ወይ ሀገር ምን ልሁን አለ ያ ዳዊት ጽጌ የሚሉት ዘፋኝ እውነቱን ነው። እኛ ምን ይዋጠን? ወዴት ሄደን እንኑር? ማንስ ይዘንልን? እግዚአብሔር ሆይ ወዴት አለ? አዎ ሀገር አለን የማንልበት ደረጃ ላይ ደርሰናል። ሕግ ሳይኖር፣ ፍትሕ ሳይኖር፣ ፖሊስ ሳይኖር፣ መንግሥት ሳይኖር፣ በቂ ውሃ ሳይኖር፣ በቂ መንገድ ሳይኖር፣ ሕክምና ሳይኖር፣ ትምህርት ሳይኖር፣ መብራት ሳይኖር፣ በቂ የቴሌ ግንኙነት ሳይኖር፣ ፍቅር ሳይኖር፣ ሃይማኖት ሳይኖር፣ ከምንም በማይተናነስ ደረጃ አለን በምንለው እንደምንም ሊቆጠር በሚችልም በማይችልም ጥቃቅን ነገር ራሳችንን እያታለል ለመኖር ያህል ብቻ እንኖራለን። ጥቂት ምርጦችን አንቀባረን ለማኖር ባለብን ታሪካዊ ኃላፊነት ተገደን። በዚህ ማኅበራዊና ፖለቲካዊ ማዕቀፍ ውስጥ ዘረኛውን የመንግሥት ተቋም የተማመነ ሁሉም ጉልበተኛ እንደ ልቡ እየጨፈረ ባለበት ሁኔታ ድሆች ያለቅሳሉ እንጂ ማንም የሚደርስላቸው የለም። እንባ ግን እሳት ነው። በቃኝ ባክህን፣ ሆድ ባሰኝ ሲሉ ጸሐፊው የዛሬቷን ኢትዮጵያ በመሪዎቿ ክፉ ክንድ ተሰንጋ መያዟን ያብራሩበት ጽሑፍ በዚሁ ይጠናቀቃል። ማስታወቂያ። አድማጮቻችን፣ የኢትዮጵያ አንድነት ሬዲዮ በበጋ አረፍት ምክንያት ለሶስት ሳምንታቶች ያህል ስርጭታችንን የምናቋርጥ መሆናችንን በትህትና እንገልጻለን። የተለመደው ስርጭታችን የምንጀምረው ሐምሌ 26 ቀን 2012 ዓ ም ወይንም እንደ አውሮፓውያን አቆጣጠር ኦገስት 2 2020 ነው። የአገራችን ጊዜያዊ ሁኔታዎች ቤቶ ፓትሮስ ድረገጽ ላይ መከታተል የምትችሉ መሆናችሁን በዚሁ አጋጣሚ እንገልጻለን። የኢትዮጵያ አንድነት ሬዲዮ አስቸኳይ መልእክቶችም ካሉት በዚሁ ድረገጽ ላይ እንደምናሰፍር በትህትና እንገልጻለን። የኢትዮጵያ አንድነት ሬዲዮ የዝግጅት ክፍል
ናቱር ይህን ማስታወቂያ አስመልክቶ ትንሽ አጠር ያለ ሀሳብ ምን አለበት? ምክንያቱም አንዳንዱ በመልእክቶች ደርሱና በየአመቱ በረፍት ምክንያት ስርጭታችንን ለማቋረጥ ማስታወቂያ ስናስተላልፍ ከዘወትር አድማጮቻችንና ደጋፊዎቻችን የኢትዮጵያ መንፈስ የተላበሱ ማለቴ ነው ሁልጊዜ የሚደርሱ መልእክቶች አሉ። ይኸውም ድምፅ ከሆናችሁ ተወገናችሁ የመረጃ እጥረት ክፍተት መፍጠር ስለሚሆን ተቸግራችሁም ተጣባችሁም ቢሆን ሳምንታዊ ስርጭታችሁ ማቋረጥ የለባችሁም የሚሉ ማሳሰቢያዎች ይደርሰናል። እኛም ሁኔታዎችን በማስተካከል ከረፍት ተቆጠኑባቸው በጓሽ ነበሩ። እንደምታስተውሰው ለልፍት ሁለት አመቶች አለ ይህን አይነት እርምጃ ልስንም ነበር። በተለይ ሰሞኑን በኢትዮጵያችን በአገራችን የተከሰተው አገር አውዳሚ ጽንፈኞች ድዌ የእልቂት ተልዕኮ ከኮሮና ቫይረስ ስጋት ጋር ተደምሮ ኢትዮጵያ የተጋፈጠችውን የመከራና ፍዳ ሞትና እልቂት መዘገብ አጣዳፊ ጉዳይ በመሆኑ የሶስት አመቶች ረፍት ተገቢ አይደለም የሚሉትን በጎ ሀሳብ ብንጋራም በአንዳንድ ሁኔታዎች ምክንያት ስርጭታችን ማቆምን መርጠናል። ይህን ግን እንደዚህ እንዳለ ወደ ወቅታዊ ሁኔታ ስንመለስ ደግሞ ቄሮዎችና ሸኔዎች እንደ መሪዎቻቸው አብይን ጨምሮ ትግስት ነግና ወያኔ በጋቷቸው በጽራ አማርነት የተጠመቁ በመሆናቸው አግኝቶም ወደ አደገኛ ሁኔታ እየወሰዷት ነው። ከሰው ልጅ ፍጥረታት ጋር እየተኖረ እንዳልሆነ ማለትም የኢትዮጵያ ህዝብ እርስ በርሱ ከማይታወቅ የሰው ልጅ ፍጡር ጋር እየኖረ እንደሆነ በገሃድ እየታየ ነው። ሰሞኑን እንኳን አማራውን አጥፋ በሚል ጥሪ የተነሳሳውና የተሰለፈው አራዊተ መንጋስናይ እየተቆጠሩ ነው እንዴ? የኢትዮጵያ ህዝብ 110 ሚሊዮን ህዝብ አላት የሚለው ጥያቄ አነጋጋሪ ሆኗል። ምኑ ከምኑ ጋር እየኖረ እንደሆነ አስገራሚ ነው። በሀገራችን ኢንተርሃሞይ ጥሪ አገዛዙ አስተላልፏል። የተናቀ ከተማ ባህያ ይወረራል ይባላል። አብያተ ክርስቲያናት ለማውደም የተሰለፈ መንጋ በህዝብ ትንንቅ ለጊዜው ሊመለስ ይችላል የሚልም ትኖች መረጃዎች ወጥተዋል። የነገውን የሚያውቅ የለም አገዛዙ በጸረ ኢትዮጵያና ጸረ አማራ ስለት ስለሚራመድ ማለት ነው። አገዛዙና ሸሪኮቹም በእጃቸው ላይ ትኩስ ደም ያለባቸውና ራሳቸውም ትኩስ ደም የሚሸቱት አረመኔዎች እኛ ከምናስበው በላይ የሰለጠኑ ገዳዮች ናቸው። እስከዛሬ እንደምታየው ገዳዮችን የሚያሞግሱ ሞላልና ስብና የሌላቸው አብይንና ድን የሚዘፈንም ያስደመጡ ነው። አዋርዶና ገርሎ ነው ነገር ለሚፈጽመው አብይ ባለሟል ለመሆን የሚዳዳቸው ለዚህ ጽንፈኛ ህመምተኛ አገዛዝ ጠበቃ ለመሆን የሚሮረጡትን ስናይ እነዚህ ጉግማን ጉጎች ከምን የተፈጠሩ ናቸው የሚለውን ነገር እንድናነሳም ይገፋፋናል። ለአንዱ ተሰጠ የተባለው መብት ሌላው ገጽ ከገጽ ምድን እየጠፋበት ነው። ለምሳሌ በዛሬቷ ያብይን የሸርኮቹን የኢትዮጵያን ለሀገር አንድነት መቆም ለአብሮነት መሟገት ከፖለቲካው ሜዳ ውጪ ያስደርግሃል። በክልል ካልቆምክ ባንድ ላይ መጣመር አይቻልም። ለምሳሌ ደቡብ ህዝቦች የሚባለውን የራሳቸውን ቡችሎች ከየነገዱ መልመለው ከበታተኑ በኋላ ኢትዮጵያነትን አደዘዘው የሮሙን የበላይነት ለማንገስ ሲሉ በየነገዶቻቸው ተቧደኑ በሚል ዛሬ አቧድናቸዋል። እና ለውጥ አምጪ የተባለው ያብይ ቡድን ህዝብ ከፋፋይ ነው፣ ነፍስ ገዳይም ነው። በዚህ በደቡብ ህዝቦች ጉዳይ ላይ ትንሽ ቆይታ ካደረግን 56 ልዩ ልዩ ነገዶችን ያቀፈው የደቡብ ህዝቦችን እንትን ስብስብ አሁን 56ቱንም በታትኗቸዋል። ይሄ ማለት እነዚህ ይሄ ስብስብ ኢትዮጵያዊነትን አንግበው በተለየ ጋራ ቋንቋ ብለው ያዙትና አማርኛን ለማጥፋት አማራንም አማርኛ የሚለው ነገር ሳይ ኢትዮጵያዊነትን ለመደምሰስ እና የኦሮሞን የበላይነትና ወራሪነትን ለማንገስ የተደረገ እንትን ነው። ለዚህ አንዱ ትልቁ ማሳያ ሰልጤ የሚባለው ስልጤ ነው የሚባለውን ነገድ አድራጅተው በልክልልህን አበጅ በሚል በሰሞኑ ሰንደቅ ዓላማ ወይም ባንዲራ ንበል ሲያውለበልብ ነበር። ይሄ ባንዲራ ሰንደቅ ዓላማ የኮከብና የማጭድ ምልክት አለው። ይሄም የቱርክን መንግስት ሰንደቅ ዓላማ ወይም ባንዲራ ያነገበ ነው። በአገራችን ኢትዮጵያውያኖችን የሚሰበስብ ለአንድነት የሚሰብኩትን ይበትናል፣ አልተመዘገባችሁም ብሎ ያባራል። እንደነዚህ መሳሰሉትን የና በያገዛዝ ይመዘግባል። እና ባጭሩ መከራውን ሞቱ የተደገሰውን የበቀል እርምጃ ስናገናዝብ በየመንደሩ መርዶ ነጋሪ እስኪጠፋ ግፍ ለመፈጸም በተጠንቀቅ የቆመ መንጋ እንዳለ ነው የምንገነዘበው። كذبتك أمارين قده أبي قدبن ملالن بلالون أهون سربيتون يمولابت مثلين يال سرين يابلو بميلون أغير إنا قدبن مولات قرطو يسربيت مولات سرين يمولات قدين التعازو إنا بكذوغا تعيزو اسكندرن قده كان السان تاغاي لديمقراسي لسلامة تقل قومو قمي قمبار سقاهونو قومو نسكذاري رس بشفت ندوم بكساسو تنقر سمتاكوهانا من دن نتبالو غجرائزو اون نقذابير اسا ياتشو نامتشم يادي سابا لج غجرائزو تايتو يتاوكال يوم يادي سابا غجرائزو ميغيل لاتانا قرارتو نسمار سكتو ميمتاو يهو منغاو بيشانو للادلدم نا يهنن ራሳቸው ወንጀሉን ቤት ውስጥ ለመትከል በማሰባቸው ቤት ውስጥ በፈተሸን እንዴ እንዲያግተናል ሚል መረጃቸው ተዋል ሌሎችን ማስራዋል ያስራት ሚዲያንትን ዘክተዋል እና ልደቱ ሌሎችም እና ኢንጂነር ለልካልም ታስራዋል እንግዲህ ለኢትዮጵያ ሲናገሩ ነው የሚሰማው ያብይ ጆሮና ያብይ ወድኞች ጆሮና የኛ ጆሮ ለላይ ይችላል ምን እንደሚሰማ ሷ አይናቅም ወይንም በማርኛውም በኦሮሚያ ሲተረጉሙ ለጓደኞቹ የተለየ ትርጉም ሊሰጣው ይችላል ይሆናል ሌላው አስግደናቂው ነገር ባለም አቀፍ ደረጃ ደግሞ ዘመቻ ጀምሯል ይሄው አንዳንድ ሚዲያዎችን የእርስ በርስ የማጫረስ ተልኮ ያደርጋሉና እናዘጋለን የሚል አሜሪካም ተጀመረ ይመስለኛል እንግዲህ ተለመደ ነው እኛም አከባቢ ይኖር ይችላል ምክንያቱም ካሁን ቀደም ተሞክሯል የድሮዎቹ የወያኔ አጨብጫቢዎችና የሚሰግዱና ኮታቸውን ገልብጦ ለወያኔ ተሰለፉ አሁን ደግሞ ኮታቸውን ገልብጦ ለአብይ ተሰለፉት ይሄን ለከማረጋ አይቆጠቡም እና ገንዘብ በመደጎም ለጫፈሮቻቸው የሚሰሩት ነገር አለ እንግዲህ ይዋጣልን ነው ከእንግዲህ ወዳም የሆነውን ነገር እናያለን ይሄንን ካልኩኝ እንግዲህ ዋናው በሶስት ሳምንት በኋላ እንገናኛለን በዚህ በተለመደው ስርጭታችን እስከዛው ድረስ የኢትዮጵያን ህዝብ አምላክ ይጠብቅ ሁላችንም ይጠብቀን ከዚህ ከመከራ ከዚህ ከሚያጀብበው አደጋና ከነዚህ ካውሪዎች እንዲጠብቀን እና አይምሮ ላለው እና መሪ ነኝ ብሎ ያለም አቀፍ ተመክሮ አለኝ ዓለምም ደግሞ መንግስታቶችን እየጨበጠ እየዞረ በየቦታው እንደ መሪ የሚታየው ከረባት ለሶ ሰውነቱን ምናያዋብይ ምናልባት የሚያዋጣው ከሆነ አንድ የሆነ ሽግግር ነገሮችን አሰባስቦ ከህዝብ ከሃይማኖቱም ከሌሎችም እንትን ብሎ እሱ ለብቻው ሊወጣው የማይችልም ሆኖ ታይቷል እና ሌሎችም ችግሩን ተጋርተው በሰላማዊ መንገድ ሌላ ሽግግር ነገሮች መፍጠን ይኖርበታል እነ ዳዊት ኢብሳ በሰበሰበው በሰበሰበት ወቅት ሌሎች ኢትዮጵያኖች ነበሩ በሰበሰበት ቦታ በበገለ ሰበሰባ ምንድን ብለው ሊጠየቁ ዳዊት ኢብሳ ለአብይ ካም ቀደም ከዚህ ጉዳይ ከበፊት ማለት ነው ከሶማሌሱ አራት ወረዳዎች አሉን ከአፋር አራት ወረዳዎች አሉን መተከለኛ ነው ከዚህ ከወሎ ማካይ በለኛ ነው ይሄ ሳይካለል ምርጫ እንዳይደረግ ብሎ ነው የጠየቀው ይሄን ሲጠይቀው አብይ አንዴት ቃል መለሰለት ሰምቶ ዝም ነው ያለው ዝም ነው እና እንትናን ክርስቲያን ተደለ ህገ መንግስት ለውጥ ብሎ ቢል ሲል ሰደባቸው ለአንድ መንደር አለውጥም ወይ ይሄ ነው የዛ ሀገር ያገራችን መሪ ኢትዮጵያ የምትመሰለው በእናብይ እስከዚህ ደረጃ ነው ለመስፋፋትና ለመውረር የሶማሌ ወረዳ የሶማሌ ክልል ብሎ ሚለው አራት ወረዳልኝ አፋር አራት ወረዳልኝ መተከል ድረስ ይካለልልኝ ወሎ ውስጥ ያለውንም ድረስ ያለው ይሄ ነው ብሎ ሲናገር ምንም ነገር አልተናገረም እንዲህ አይነት ነገር አናረግም ብሎ አላለውም እና ለማው ነው ሰራማራነቱን በዚህና ደግሞ ህገ መንግስት መለወጡ ዋና ቁልፉ የሀገ መንግስት ተቀዶ መቃጠል እንዳለበት የሚያሳየው ዛሬ ኢትዮጵያ መልኩ ይሄ ነው የሀገ መንግስት የማራዊ ተገ መንግስት ካልተለወጠ ድረስ አብይ ማይኖርም ማንኛችን ማንኖርም እኛ ኮብርቁ ነው የምንኖርና እሱ ሊያመልጥ ይችላል ይሆናል ጓደኞች ሊኖሩ ይችላሉና ለማንኛውም እግዚአብሔር ይህንን ህዝብ አብዛኛው ይታደገው ይጠብቀው ግን ኢትዮጵያ በክፎች እጅ ነው ያለችው አብይ ሲፈልጋ እንድግሩን ለኢትዮጵያነት አንድግሩን ለዘረኞች ጋር እየተዋደነ ነው ያለው እና ኢትዮጵያ ደግሞ አጋ መከፈል የለበትም እሱ ይቆይ እሱ ይኖር የሚሉት ወገኖች ሆነቱ ዋው እነዚህ አይነት ነገሮች ናቸውና ከፈለገና ቅንነት ካለው መቼም የሰላም የኖብል ፕራይስ ተሸላሚ መሆን እኮ አንዳንድ ጊዜ መፍትሄ ማምጣት አለበት እንዴ ዝም ብለ ተቀምጠህ ሽልማት ምናምን ስንት ሚሊዮን ብር ከወሰድክ በኋላ ኪስ ዝም ብለ ደም ያፈስህ ነው አይችልምና አጌቷን ደም ድር አርጋውታል ይሄንን እንግዲህ እግዚአብሔር ይፍታው ነው ምንለው ነው እንግዲህ እንትናችን ይከተላል እስ ወደ ጥያቄና መልስ እንሄዳለን ግዚያችን ብዙ እንዳይልብን ያው እንደተባለው ኦገስት 2 ምን መልስበት ጊዜ ነው እስከዛው እንግዲህ ጠብቁን ሰፊ ሆነ የቃለ መጠይቅ ጊዜ ይኖርናል አድማጮቻችን ከዚህ ከተለን ሰፊ ቃለ ምልልስ ጊዜ ኖርናል እንግዳችን አቶ አያለ መንገሻ ነው አቶ አያለው በተለያዩ ሚዲያዎች ላይ በመቅረብ በጠራና በትከኛ አሳሰቡ ያገይቷን ችግሮች በማፍታታት መንሲዎቻቸውን ተከታዮች መዘዞችን ማደጋ በማመላከት ግንዛቤዎችን የሚያስጨብጥ ተንታኝ ለማራው ሙነኛ መሪ መፈጠር እንዳለበት መሪ ሐሳቦች በማጋራት ይታወቃል በዛሬው ምለት በተለይም ጎሰኝነት በወለዶዶ የምክንያት በአማራው ነገር ላይ የተካሄደው ከባድ ጥቃት ዘመቻ አስመልክቶ እናወያያለን። ተለያዩ ጥያቄዎችም አሉን። ተናስተልኛ አቶ አያለው ይስማሃል?
ይስማኛል ተቆላ አመሰግናለሁ።
ተናስተልኝ የኢትዮጵያነት ሬዲዮ በዛሬው ለቃለ ምልልስ በጋበዘ መሰረት በሰዓት መገኘት በአርማጭቻችን በዝግጅት ክፍል ስም ምስጋና ያቀርብኩ ደውይታችን ሻገራለን። ብዙም ትንምንለው ነገር የለም። ይሄ ሀገራችን ጉዳይ የሰሞኑ በቂ ጥያቄ መነሻ ነው እና በሀገራችን የተፈጠረውን ቀውስና ውጥረት አስመልክቶ እስቲ እንግዲህ ወደ ግድያውና ግድያውን አስመልክቶ ተጨባጭ የኢትዮጵያ ሁኔታ ምን እንደሆነ አላማው ምን እንደሆነ የሰሞኑ ግርግርና ግድያ አገዛዙም ደግሞ ይሄንን በመጠቀም ያደረጋቸው እርምጃዎችና ምንድነው ድምታው ባሁን ጊዜ የምታየው በዚህ በሰሞኑ ግርግር የሚመለከት ሲተዝን እናሳ አመሰግናለሁ አቶ ያለው።
አመሰግናለሁ አቶ ተኮላ። በአጠቃላይ ይህን የሰሞኑን ነገር ከማየታችን በፊት ለሰሞኑ ጉዳይ መነሻ የሆነው ቁልፍ አንኳር የሆኑ ችግሮችን ማየት ተገቢ ነው የሚሆነው። ስለዚህ የሀገራችን ነባራዊ ሁኔታ በተመለከተ አሁን ከፍተኛ የሆነ የለየለት ችግር ውስጥ ነው ያለው ብለን መዘርዘር እንችላለን። በአጠቃላይ ሀገሪቱ እና መንግስቱ በቅራኔና በኢኮኖሚ ቀውስ ውስጥ የተሞላ ነው። እናም ሊፈነዳ የተቃረበ ባሉን ወይም ሌላ አደገኛ ነገር ብለን ልንጠቅሰው በምንችል ደረጃ ነው ያለው። እና በኢኮኖሚና በፖለቲካ ቀውስ ውስጥ ማህበራዊ ምስቅልቅል ውስጥ ገብታለች ይቺ ሀገር ስንል መነሻችን ምንድነው ወደሚለው ነገር መግባቱ ተገቢ ነው። አንደኛው የኢኮኖሚ ቀውሱ ነው። የኢኮኖሚ የኢትዮጵያ ኢኮኖሚ መሰረቱ ዓለም አቀፍ ኢኮኖሚ ነው። በመሰረቱ 60% የሚሆነው የሀገሪቱ ባጀት በውጭ ብድርና ድጋፍ ላይ የተመሰረተ ነው። ራሷን ያልቻለች ሀገር ናት። በፖለቲካ የፖለቲካ መሪዎች የሚዘርፏት የፖለቲካ መሪዎች ሀገሪቱን በሌለ ነገር ላይ ተነስተው ራስዋን እንደ ቻሪስ ተደርጋ ብዙ ነገር የሚወራ ቢሆን ሚስጥሩ ወይም ቁልፉ ነገር ግን ከጥገኝነት ያልወጣ ኢኮኖሚ ከመስከለከል ያልወጣ የፖለቲካ መስመር ከልዩነት እና ከጠባብነት ያልጸዳ የፖለቲካ ስርዓት ያለባት ሀገር ናት። ይሄን ስንል የውጭ ንግዱ በከፍተኛ ደረጃ ተጎድቷል። የካርጎም ሆነ የመንገደኛ በረራዎች ዓለም አቀፍ በረራዎች መቋረጣቸው በሀገሪቱ ይመረቱ የነበሩ እነዚህ ፐርሸብል የሆኑ አትክልትና ፍራፍሬ፣ የቅባት እህሎች፣ ሌሎች ሁሉ ለውጭ ንግድ ቀርቦ የነበሩት መቋረጣቸው የቱሪዝም እንቅስቃሴው ከ70% በላይ መታገዱ ወይም መቆሙ የእርሻው ኢኮኖሚ በማህበራዊና ኢኮኖሚያዊ ሌላው በፖለቲካ ቀውስ ውስጥ በመግባቱ ምክንያት እንዲያውም በወረርሽኙም በጣም በሌሎችም ምክንያቶች የፖለቲካ መስመሩም ወይም ደግሞ ስርዓቱም ባለመረጋጋቱ ምክንያት ምርታማ የሆነ አርሶ አደር ባለመፈጠሩ ኢኮኖሚው ቀውስ ውስጥ ነው ያለው። የአሜሪካ ኢኮኖሚ ቀውስ ውስጥ ሲገባ የዓለም አቀፉም ኢኮኖሚ ቀውስ ውስጥ ይገባል። የአውሮፓም ኢኮኖሚ ሌሎችም አገራት እና አህጉራት ችግሮች የኢትዮጵያ ነጸብራቆች ሆነው ሊታዩ የሚችሉ ናቸው። እነዚህ አገሮች መልማት ነው በብድርም ሆነ በእርዳታ ለማግኘት መነሻችን፣ የንግድ እንቅስቃሴዎቻችን መነሻዎች፣ የቱሪዝም ሆነ የሌሎች እንቅስቃሴዎች ውጤቶች እነዚህ ናቸው። ስለዚህ ኢኮኖሚው ችግር ውስጥ ነው ያለው ስንል በቅርብ ጊዜ 500 ሚሊዮን ዶላር ሊደረግለት የነበረው የኦህዴድ መንግስት የገንዘብ ድጋፍ ይህም የተቋረጠበት ሁኔታ ማየት እንችላለን። በርካታ ብድሮችን እርዳታዎችን የኦህዴድ መንግስት የጠየቀበት አጋጣሚ ነበረ። እነዚህ ሁሉ አልተሳኩለትም፣ ምክንያቱም የየሀገራቱ ኢኮኖሚ ሞቷል በዚህ በኮሮና ወረርሽኝ ምክንያት በኢኮኖሚው ማሽቆልቆል ምክንያት። ስለዚህ እነዚህ ችግሮች በከፋ ሁኔታ እየሄዱ መሆናቸው የሀገሪቱ መንግስት ማስተዳደርና የመንግስት ሰራተኛውን ደግሞ ማስበት መከላከያውን በተፈለገው መንገድ ማሰማራትና ማጠን በአዲስ ውጤታማ በሆኑ ዓለም አቀፍ እና ዘመናዊ የጦር መሳሪያዎች ማስታጠቅ በማይችልበት ደረጃ ላይ ደርሷል። ሌላው ፖለቲካዊ ቀውሱ ነው። ፖለቲካዊ ቀውሱን እንደምናየው የብሔር ብሔረሰቦች ሀገር እንጂ የአንዲት ኢትዮጵያዊነት ሀገር መሆኗ የቀረበ መሆኑ ሁሉም በየብሔሩና በየጎቱ የሚያስብበት ዘመን መፈጠሩ ለሀገሩ ደንታቢስ እንዲሆን አድርጎታል። ራሱ መንግስትም በቀውስ ውስጥ ያለ ነው፣ በልዩነት ውስጥ ያለ ነው። በኦሮሞዎች ውስጥ ያለው ልዩነት አለ። ልዩነታቸው የጥቅም ነው። ልዩነታቸው የስልጣን ነው። መሰረታዊ ልዩነት አይደለም። የስልጣን፣ የጥቅም፣ የአካባቢያዊነት፣ የወለጋነት፣ የአርሲነት፣ የባሌ ወይም የቦረናነት ስሜት ነው። ይህንን በተሰናወተው የፖለቲካ ስርዓት ውስጥ የሚዳክር ህብረተሰብና ፖለቲካዊ ስርዓት ነው ኢትዮጵያ ውስጥ ያለው። ለምሳሌ የሲዳማን ክልል የክልልነት ጥያቄ ሲቀበሉ የወላይታን፣ የከምባታን፣ የጉራጌን ወይም የከፋን የሌሎችንም አልተቀበሉ። የሲዳማን የተቀበሉበት ምክንያት የሲዳማ ህዝብ እና የዛ አካባቢ የመሬት ይዞታ ከቦረና እና ከሸዋ ጋር ተያይዞ ወይም ከአርሲ ጋር ተያይዞ የመሬቱም ሆነ የህብረተሰቡ በኦሮሚያ ውስጥ የመጠቃለል ስሜቱ ተገቢና አስፈላጊነቱ ታምኖበት የተደረገ ይመስላል። ከዚህም አንጻር የነ ጆሃር በዛ ውስጥ ተሳትፎ ስታየው የነ በቀለ ገርባ እና ሌሎች የኦሮሞ አክቲቪስት እና ፖለቲከኞች ነን የሚሉ በሲዳማ ፖለቲካ ውስጥ ገብተው ሲዋኙበት ስትመለከት አጀቶ የሚባለው የሲዳማ የወጣቱ ንቅናቄ ወይም ክፍል ከኦሮሞው ቄሮ ጋር የተያዘና የተሳሰረ የአስተሳሰብና የተልእኮ የራዕይ ተዛምዶነቱን ስትመለከት የሚያሳይህ አንድ ነገር አለ። ስለዚህ እነዚህ ነገሮች የፈጠሩት ክፍተት አለ። በሌላ በኩል የትግራይ ክልል ደግሞ ትናንት ከትናንት ወዲያ ሲዘርፍበት የነበረው የፖለቲካ ስርዓት በመጠኑም ሊሆን የቀነሰበት ሁኔታ በኦሮሞዎች ወረራው የቀጠለ የትግሬዎች ወረራ የመሬት ወረራ የኢኮኖሚ ወረራ የኢንዱስትሪ ዘረፋ ወረራ የሌሎች የመንግስት ተቋማትንም በየመዋቅሩ የመግባት ወረራ የትግሬው ክፍል ሲቀንስ የኦሮሞ ክፍል ጨምሯል። ስለዚህ የጥቅም ግጭት ደግሞ በዚህ ውስጥ አላቸው። የጥቅም ግጭት መደባዊ ይሄ የማይታረቅ ቅራኔ አይደለም። የሚታረቅ ቅራኔ ግን መልሰኛ የሆነ የጥቅም ግጭት። በዚህ የጥቅም ግጭት ምክንያት ትግሬዎቹ ባደራጁት ሰራዊት ባደራጁት የራሳቸው የትግራይ ክልል የደህንነት ተቋም በኢትዮጵያ ውስጥ ሁሉ ተሳስሮ አሁን እየሰራ ያለው እያንዳንዱ ትግሬ የትልማ አባል የህወሓት አባል ማንኛውም የትግራይ አባል የትግራይ ተወላጅ የስለላ ተቋሙ አባል አድርገን ልንወስደው ትችላለን። ማንኛውም የሚያያቸውን ነገሮች የመናገር ግዴታ አለበት። እንኳን አሁን ድሮ ትግሬዎቹን በበላይነት በሚመሩበት ጊዜ እያንዳንዱ ትግሬ ሰላይ ነው። ሰላይ ነው ስንል ሌላውን ህብረተሰብ ብቻ እንዳይመስልን በደህንነት መዋቅር ውስጥ የነበረውን የአማራ የኦሮሞ የደቡብን የደህንነት ሰራተኞች መልሶ የሚሰልፍ ነጋዴ ትግሬ ነበረበት። በስለላ መዋቅር ውስጥ ወይም በደህንነት መዋቅር ውስጥ የነበረው አማራ ደቡብ ኦሮሞ ሳይሆን የሚታመነው ነጋዴው ትግሬ ነበር የሚታመነው። እሱ በሚያቀርብበት መረጃ አንተ ትታሰራለህ ትባረራለህ ትወነጀላለህ። ስለዚህ እያንዳንዱ ትግሬ ሰላይ የሆነበት ሁኔታ አለ እና እነዚህ ነገሮች ሁሉ እየተመሳቀቀሉ መሄዳል። አብይ ለአስታራቂነት በሃይማኖት ሽፋን ከፍተኛ ግፍ የሚፈጽሙ ግለሰቦችን በተለያየ ማህበራዊ ሁኔታቸው የሚታወቁ ሰዎችን ሰብስቦ ወደ ትግራይ የላከበት ሁኔታ አለ። ወደ ትግራይ እንግዲህ መላክ የነበረባቸው ትግሬዎቹ ነበሩ። መንግስት ነኝ የሚለው ግን ለአንዲት ክልል ሽምግልና የላከበት ሁኔታ ነበረ። ይሄ ድርጅታዊ ስራ ነው። በመሀል አማራ የሚባል ጣላት እያለን ለምንድነው ሰዎቻችን የምንጣላ ነው? ሌላ ነገር አይደለም። በሙሉ በሽምግልና ላይ የተሰማሩትን ሰዎችም ራሱ ብታያቸው አማራዎች አይደሉም። አማራ ጠልናል። አንዱ ማቲያስ ነው በፓትርያርክነት እንዳይመረጥ ሁሉም የቤተ ክህነት አባል የሆነ ሁሉ ሲቃወመው የፖለቲካ ስርዓቱ በጠመንጃ እያስፈራራ ያስመረጠው ሰው ነው። በሀገሪቱ የስለላ ተቋም ብቻ ሳይሆን በውጭ የስለላ ተቋም ተመርምሮ ከእስራኤል ወደ አሜሪካ የመጣ እጅግ ፋሽስት የሆነ ዘረኛ የትግራይ ተወላጅ ነው። እነዚህ እና ኃይሌ
ሯጩ
ኃይለ ገብረስላሴ ሌሎችም ያሉበት ነው። ይህንን ስታይ የአማራ ክልል ሲሆን ግን ከአስተዳዳሪዎቹ ጀምሮ እስከ ሰራዊቱ በጥይት ነው የተጨፈጨፉት። ለትግራይ ሲሆን ነው ሽማግሌ የተላቀው፣ ለአማራ ሲሆን ጥይት ነው የሚላቀው። ይሄ የሆነበት አንደኛው አማራው በራሱ ውስጥ በተፈጠረበት ክፍተትና በወረዳና በጎጥ የተከፋፈለ ከንቱ ለውዳሴ የሚኖር ባለፈው ታሪክ ያለፈውን ታሪክ ሲያወድስ ጊዜ የመሸበት ህብረተሰብ ተፈጥሮ በማየት ነው። ጠንካራ መሪ ድርጅት ጠንካራ መሪ ሰው የሌለን መሆናችን ነው አንዱ ትልቁ ችግርና ፖለቲካዊ ቀውሱም ቀላል ቀውስ አይደለም ስልህ ነው። ከዚህ ፖለቲካዊ ቀውስ አንጻር ማህበራዊ ቀውስም አለ። ሁል ጊዜ የኢኮኖሚ ቀውስና ማህበራዊ ቀውስ የፖለቲካ ቀውስ ነጸብራቆች ናቸው። የአንድ ሀገር የፖለቲካ ስርዓት የተረጋጋና ሚዛናዊነት የሌለው ከሆነ ሁልጊዜም ኢኮኖሚው ችግር ላይ ነው የሚኖረው። ኮራፕትድ የሆኑ መሪዎች፣ ኮራፕትድ የሆነ ሶሳይቲ ነው የሚፈጠረው። እንደገና ደግሞ እንትኑም ማህበራዊ ሁኔታውም ቢሆን ምስቅልቅል ውስጥ ነው የሚገባው። መምራትና ማስተካከል የማይቻልበት ችግር ውስጥ ያለ ህብረተሰብ ነው የሚሆነው። በዚህ ምክንያት የኑሮ ማሽቆልቆል ተፈጥሯል። የኮሮና ወይም ደግሞ ሌሎችም ተዛማጅ አሁን እኛ ጊዜው ስለፈጠረው ኮሮና ቫይረስን እንላለን እንጂ በርካታ የወባ ወረርሽኝ፣ የኤችአይቪ፣ የቲቪ፣ ሌሎች በሽታዎች በከፍተኛ ደረጃ የተስፋፋበት እልቂቱ የበዛበት የኢትዮጵያ ህዝብ ከድህነቱ ላይ በሽታው የበዛበት ንጽህና የጎደለው ውሃ የሚጠቀምበት በተሟላ ሁኔታ መብራት የማያገኝበት እጅግ የሚዘገንን ችግር ውስጥ ያለ ህብረተሰብ ነው። ስለዚህ በህዝቦች መካከል ያለው ልዩነትና የፖለቲካ ስርዓቱ መቆሸሽ እነዚህን ሁኔታዎች ፈጥሯቸዋል። ከዚህ አንጻር የህወሓትና የብልጽግና አንደኛት እና ልዩነትን ማየት እንችላለን ከፖለቲካ ስርዓቱና ነባራዊ ሁኔታው አንፃር። አንደኛታቸው በጸረ ኢትዮጵያዊነት በጸረ አማራና ብሔር ተኮር በሆነ የፖለቲካ ወይም የውጭ ፖሊሲና የኢኮኖሚና ማህበራዊ ፖሊሲያቸው ተመሳሳይ ያደርጋቸዋል። አንድ ናቸው። ልዩነታቸው ግን አሁን ቅርብ ጊዜ በመጣው በዚህ ሁለት ዓመታት ውስጥ ባለው ሁኔታ በኢኮኖሚና በፖለቲካ እኩል ተሳትፎ ባለማድረግ ምክንያት ትግሬዎቹ አቁርፈውም ሆነ ተገለው ወደ ትግራይ በመሄዳቸው ምክንያት የነበራቸውን የዘራፊነትና የወሳኝነት ሚና በማጣታቸው ምክንያት የተፈጠረ አኩራፊነት ነው። ለምሳሌ ባለፈው ጊዜ ፈንቅል የሚባል ወጣት ግሩፕ ተነሳ ምናምን እያለ ከፈንቅል ከትግሬው በላይ አማራው አንዳንድ አውደል ላይ አማራ ፖለቲካ አወቅኩ እያለ ዝም ብሎ ግማሹ ደግሞ ዲቃላ ሆኖ የእነሱን እንዲያወድስላቸው ነበረ። ፈንቅልን እንደግፍ እንደዚህ ፈንቅል እኮ የተነሳው ለአማራ ህዝብ ተጨቆነ ብለው አይደለም። ትናንትና አማራ ሲጨፈጨፍ የፈንቅል የሚባለው ትውልድ ነበረ እኮ። አንድ አመት እና ሁለት አመት ልዩነት እኮ ነው፣ ሌላ አይደለም። ትናንትና የአማራ ህዝብ ንብረት ሲዘረፍ እኮ ነበረ የፈንቅል አመት። ምክንያቱ የተወሰነው የትግራይ ኃይል ዘርፎ ወደ ሀገሩ ሲመለስ እኛ ሳንዘርፍ ለምንድን ነው ስልጣን ጥላችሁ የመጣችሁ ነው? የእኛን ተረኝነት ለምን አስተዋችሁን ነው? እኛ እንድንዘርፍ ምቹ ሁኔታ ፍጠሩልን፣ አማራን እንድንጨፈጭፈው፣ እንድናስረው፣ ኦሮሞንም እንደዚሁ እንድናሳድደው ምቹ ሁኔታ እንዳይፈጠር አደረጋችሁ። እናንተ በዘረፋችሁ ስትበሉ እኛ ደግሞ በረሃብ እያለቅን ነው። መነሻው ይሄ ነው፣ ኢትዮጵያዊነት አይደለም። ፈንቅል በለው ህወሓት ወይም ደግሞ ድህነት ወይም ሌላ፣ ትግሬ ነው በቃ። በአንድ አስተሳሰብ ነው ማየት ያለብን። እኔ የሚገርመኝ በነገራችን ላይ አቶ ተኮላ ብዙ ጊዜ የትግራይ አክቲቪስቶች፣ የትግራይ ፖለቲከኞች፣ የኦሮሞዎቹ ኢቨን የሲዳማ፣ የወላይታ፣ የሌሎቹ ብሔርተኛ የሆኑ ፖለቲከኞች ወይም አክቲቪስቶች ሲናገሩ ስለ ብሔራቸው ብቻ ነው የሚያቀነቅኑት፣ ስለ ሌላው ጉዳይ አያሳስባቸውም። ስለ አማራው ንፍጠኝነት፣ ስለ አማራው አስቸጋሪነት የሌለ ታሪክ ፈጥረው አስጠልተው ነው የሚናገሩ። እኛ የደረሰብንን እንኳን በደል ለመግለጽ እንሽኮረመማለን። የአማራው ፖለቲካ፣ የተሽኮርማሚዎች ፖለቲካ የአድርባይና የዘቀጠ የአስተሳሰብ ነጸብራቅ ውጤት ነው የምታየው። ደፍሮ መናገር እንኳን አይችል፣ መተኮስ አይደለም። ጀግኖቹ እዛው በአገር ቤት ያሉት ጥቂት ወንዶች ይተኩሳሉ፣ እየተኮሱም አልቀዋል። አሁን ሳናውቃቸው ያለፉ እኮ አሉ። ከ1983 ጀምሮ እስከ 90ዎቹ ድረስ የረገፉ ጀግኖች እኮ አሉ። በላይ በታች አርማጭሆ፣ በደንቢያ፣ በደብረታወር፣ በጋይንት ወይም በቋራና በአላፈጣ ቁጥሳ፣ እንዲሁም ጎጃም ውስጥ በቋሪትና በተለያዩ በመተከል አካባቢዎች የተገደሉ በርካታ ጀግኖች አሉ። ስለ አማራነትና ስለ ሰብአዊ ክብራቸውና መብታቸው ግን በውጭ የምታየው ነገር የተሽኮርማሚነት ፖለቲካ ነው። ቃላት በማሳመር እንዳለተች በሚል አሁን አሉላ ሰለሞን የሚባል የሚናገረው ተመልከተው፣ ኦነጎቹ የሚናገሩትን ተመልከት። እኔ የሚሳደብም ቢሆን ቆራጥና ጀግና የሆነ አክቲቪስት ግን ደስ ይለኛል። ይስደብ። ለምንድን ነው እንደዚያ ድፍረቱ ያጣ ነው? ለምንድን ነው ቀበቷችን የሚላለ እኛ እነሱን ለመናገር? የአማራው ተሽኮርማሚ ፖለቲከኛና አክቲቪስት ስታየው ነው የትግራይ ህዝብና ህወሓት ይለያያል ይልሃል። የትግራይ ህዝብና ፈንቅል ይለያያል ይልሃል። ከየት መጣ ያ? አድጌ ሲሉ ነው የኖሩት እኮ ከዛሬ መቶ አመት በፊት ጀምረው ነው። ይህ ዘረኝነት ዛሬ ህወሓት ነው እንዲያመጣብን አህያ የሚሉት? እኛ ሰዎች አይደለንም? እንዴት ነው? በምን አምሳል ነው የሰው ልጅ አህያ የሚሆነው? እንዲህ አይነት ደንቆሮ ሶሳይቲ በምን በመስፈርት ነው ዛሬ ተሻሽሎ የትግራይ ህዝብ ሌላ ነው? ህወሓት እኮ በመሰረቱ 750 አባላት አላት። ያ ማለት 1 ሚሊዮን ነው። 1 ሚሊዮን አባላት ከ5 ሚሊዮን ውስጥ አንድ ሚሊዮን አባል አለው ማለት ይሄ በቻይና ኮሚኒስት ፓርቲ እንኳን የሌለ ነው። በቻይና ኮሚኒስት ፓርቲ 1.5 ቢሊዮን ህዝብ ባላት ውስጥ እንኳን ይህን ያህል ሂሳባዊ ስሌት ወይም እንትን ውስጥ ያለ አይደለም። አንድ አምስተኛው የሆነ ህዝብ አይደለም የኮሚኒስት ፓርቲው አባል። በጣም የሚያሳዝነው የቻይና ህዝብ 25 ሚሊዮን የኮሚኒስት ፓርቲ አባል ሊኖረው ይችላል። ይሄ በጣም ትንሹ ነገር ነው። ይሄኛው ግን 1/4 ነው፣ 1/5 ነው የህወሓት አባል። ከዚያ ውስጥ ደግሞ ከሁለት ሚሊዮን በላይ የተልማባል የትግራይ ልማት ማህበር አባል ነው። ከዚያ ውስጥ ደግሞ የወጣት ክንፍ አባል አለ 1.25 ወይም 1,250,000 የሚሆን ደግሞ ታጣቂ አለ። ታጣቂ የምንለው አርሶ አደሩም ነው የመንግስት ሰራተኛውም ነው ነጋዴውም ነው። በግል ታጥቆ ሊሆን ይችላል መንግስትም ተሰጥቶት ይሆናል። ግን የተመሳሰለ አስተሳሰብና ወታደራዊ ቅኝት ተደርጎለታል ተሰጥቶታል። ስለዚህ እነዚህ ሁሉ የተደረጉባቸውና የተሰሩት ስራዎች ስንመለከት እኛ ምንከተለው ዝም ብሎ ይሄ ሎሌነት አስተሳሰብ ተሽከመን ኦሮሞም ሲሞት እናሽረግዳለን ሙሾን እንወርዳለን ትግሬውም ሲሞት ደግሞ እናለቅሳለን የዲሞክራሲ አባት እያሉ ሲያለቅሱ የነበሩት እኮ አማራዎች ናቸው። ተናንትና እንደዚህ ነው የተባለ ጋንግሪን ሲሞት የዲሞክራሲ አባት ካሉ ራሱ የተፈጠረው ትግራይ ውስጥ አድርገውታል እኮ እና የዲሞክራሲ አባት የፖለቲካ አባት እየተባለ የሚወደስበት አፍሪካዊ የዘቀጠ ፖለቲካ የውሸት ፖለቲካ የጎጥና የወረራ ፖለቲካ የምናይባት ሀገር ናት። ስለዚህ ወደ እንትናችን እንሄድና በጥያቄው መሰረት ቅራኔን በሁለት መልኩ ልናየው የምንችለው የሚታረቅና የማይታረቅ ቅራኔ። የሚታረቅ ቅራኔ የምንለው መሰረታዊ ያልሆነ በማንኛውም ጊዜ ልትፈታው የምትችል የጥቅም ወይም ልዩ ልዩ ችግሮች ሊሆን ይችላሉ። እነዚህ ቴክኒካል ጉዳዮች ነው የሚሆኑት። መሰረታዊ ቅራኔ የምንላቸው ግን መደባዊና ብሔራዊ ቅራኔዎች ናቸው። መደባዊ ቅራኔ የምንለው የኢኮኖሚ እንትን ነው የኢኮኖሚ ቅራኔ ነው የሚሆነው ወይም የፖለቲካ ቅራኔ ነው የሚሆነው የፖለቲካ ስልጣን ወይም የኢኮኖሚ ተሳትፎ በእነዚህ ውስጥ ማታልፍ ከሆነና ችግር ካለብህ ልክ አሁን አማራው የገባበት ችግር አይነት የኢኮኖሚን የፖለቲካን ተሳትፎ እንዳያደርግ የተከለከለ ሲሆን ይሄ መደባዊ በመደብ የተከፈለ በሎሌነት እንዲያገለግል የተፈረደበት በድህነት ችግር ውስጥ እንዲያልፍ የተፈረደበት ህብረተሰብ ማየት መቻል ነው። ስለዚህ መደባዊ ቅራኔ የማይታረቅ ቅራኔ ነው። ይህን በትግል ነው የምትፈጥረው። በሃይማኖት በአቤቱታ ወይም ደግሞ በአምልኮት ጎንደር ከተማ እንደተደረገው 40 ቀን 44 ቀን ሱባኤ በመግባት የሚደረግ አይደለም። 40 ቀን 44 ቀን በመዋጋት የምታስመጣው የምታስከፍለው የምታስገድደው ነገር ነው። ሌላው ብሔራዊ ቅራኔ ነው። ብሔራዊ ቅራኔ የምንለው አሁን ኢትዮጵያ ውስጥ በጣም ገላጭ የሆነ በዓለም አቀፍ ደረጃ እንኳን የሌለ በብሔር በተከፋፈለ ህብረተሰብ ውስጥ በተለይ ደግሞ ሁሉም ብሔር በአማራ ላይ አነጣጥሮ የሚወስዳቸው እርምጃዎች አስከፊ መሆንና በብሔርህ ተገለህ በሁሉም ነገር እንዳትሳተፍ ስትደረግ በቋንቋህ በባህልህ ቆርጠህ በሃይማኖትህ የትም አካባቢ ተንቀሳቅሰህ እንዳትሰራ እንዳትኖር ስትደረግ እንዳትማር ስትደረግ ይሄ ብሔራዊ ቅራኔ ወይም ብሔራዊ ችግር ነው የምንለው። ስለዚህ ከዚህ አንጻር ስናየው ሁሉም ብሔር በተሻለ ሁኔታ ሆኖ አማራው ግን በሰፋና በተጎሳቆለ እጅግ በከፋ ችግር ውስጥ ነው ያለው። ግን መደባዊና ብሔራዊ ጭቆና ላይ ወይም ልዩነት ላይ ህወሓትና ብልጽግና ወይም ህወሓትና ኦህዴድ ልዩነት የላቸውም፣ አንድ አይነት ናቸው። በአጠቃላይ ሀገሪቱ የምትመራው በግለሰቦች እይታና መልካም ፈቃድ እንጂ ሀገርና ህዝብ በሚመራበት ርዕዮተ ዓለም ወይም ፍልስፍና አይደለም። ሀገሪቱ የምትመራበት ርዕዮተ ዓለም ወይም ፍልስፍና የላትም። ግለሰቦች ባሻቸውና በፈለጉት መንገድ በተረት በሃይማኖት ወይም የተለያዩ ማጭበርበሪያ መንገዶች እየመሯት ነው። እነዚህ ማጭበርበሪያ መንገዶች ሲያልቁም መጨረሻ መለስ ዜናዊ ሁሉም ነገር አልቆብናል ከዚህ በኋላ በጦር ኃይሉ ብቻ ነው ተማምነን መምራት የምንችለው እንዳለው እነዚህ ሁሉ ሲያልቁ ወደ አምባገነንነት ይቀየሩና በጥይት ኃይል ብቻ ይመሩሃል። አሁን እንደተጀመረው ማለት ነው። አሁን እንደተጀመረው ለምሳሌ መንግስቱ ኃይለ ማርያምን፣ ጋዳፊን፣ አብይን ማየት ይችላል። ሌላ ፍጥናምን ማየት ይችላል። እነመለስን ማየት ይችላል። ሌሎችም በቃ ተናግረው ማሳመን በማሳመን የተወሰነ ጊዜ መርተው ሲያክታቸው ወደ ኃይል ይሄዳሉ። ኃይላቸው ደግሞ እየመነመነና እየደከመ ሲሄድ በህዝብ ኃይል ታንቀው ይገደላሉ። የምናያቸው ነገሮች ናቸው። ከዚህ አንጻር አሁን ያለው የአንድ የኦሮሞ ዘፋኝ ሞት አይደለም ጉዳዩ። ይሄ ዘፋኝ ማን ይግደለው ማንም አላወቀም። አሁን ኢንተርኔት ተዘግቷል። በርካታ የመረጃ ነገሮች ሁሉ መረጃዎች እንዳይገኙ ተደርጓል። ትልቁ ነገር ግን ማንንም ይግደለው ማንንም ለምን አላማም ይገደል ለምንም እሱ የኛ ጉዳይ አይደለም። የተገደለበት አዳማ ለራሱ ለቤተሰቡና ወክለዋለሁ ብሎ ሲናገርና ሲቀሰቅስለት ለነበረው የኦሮሞ ህዝብ እንቶ የኛ ጉዳይ አይደለም። የኛ ጉዳይ ግን ልናውቀው የሚገባ በመሰረታዊነት የምንደግፈውና የማንደግፈው በቁሙም ሆነ በሙቱ የምንደግፈውና የማንደግፈውን አለማወቃችን በሙሉ አይኔ ፍሰስ የሚለው እንደው በገነት ያኖርህ ነፍስህን የሚለው እንደዚህ የሚለው ሞት አሳዝኖኛል የሚለው አማራው ጆር ሲሞት ነገር ደረቱን የሚደካ በርካታ አማራ ታያለህ። ጆር ሲሞት በርካታ አማራ በገነት ያኖራት ነፍስህን። ተመልከት እንግዲህ አራዊቶችን በገነት ያኖራት እንግዲህ ገነትን ራሱ አውርደን አሳብናት ዝቃደረግናት ለገነት የምንሰጠው ትርጉም ራሱ ትርጉም አለባ መሆኑ እንግዲህ የጎጠኞች መሰባሰቢያ ያደረግናት ነው ገነትን ራሱ። በኢትዮጵያ አናተሳሰብ ቢሆን ኖሮ በቃ እግዚአብሔርም ገነትን ለጎጠኞች ያደርግ ይገባል ማለት ነው። ስለዚህ ያ ግን አይደለም። እኛ አደርባይ ሆነንም ነፍሴን በገነት ያኖራት ለቤተሰብህ መጽናናትን እንመኛለን እያሉ እንደዚህ የሚሰብኩና አደርባይ ሾላካዎች እንደሚሉት ሳይሆን ራሳችንን እንሆን። አማራዎቹ ሲሞቱ መቼ እንደዚህ አለ? እርስ በርሳቸው ሲተላለቁ ሌሎችም ሲጨርሷቸው መቼ እንደዚህ አለ? መቼ ነው በራሳችን አንገት የራሳችንን ጭንቅላት በራሳችን አንገት የምናቆመው? ሁልጊዜ የእኛን ጭንቅላት በሌላ ሰው አንገት ላይ አስቀምጠን ሁልጊዜ የምንኖረው ለምንድን ነው? አድርባይ ይሆን ነው ልምድ ነው አማራ አድርባይ አይ በሞሴ ሰውማ ማዘን እንዴ ይገደሉ መግደል ሲገባል እርስ በርሳቸው ሲገዳደሉ እንኳን መደሰት አይገባም? እንዴ በሞት አይታዘንም? ኦፍ ኮርስ ትግግል ነው በሞት በሞት መደሰት
መፍትሄ አይኖርም።
አዎ ግን 86 ሰው የገደለ ጆሃር በ200 300 የሚቆጠሩ ባቆሰለበትና በሚሊዮኖች ንብረት በወደመበት በጆሃር ምክንያት በሆነ ነገር ጆሃርን እኛ መግደል ሲያክተን ፈጣሪ ሊገለው እኔ ላስቀድመኝ አንተ አትሞት ምንል አማራዎች ይሄ አማራነት ነው እንዴ? ድንፈፍነት ነው እንጂ ስለምንፈራ ነው። ፍርሃት አለ። ትልቁ ነገር ምንድነው? ፍርሃት ተጭኖናል። አሁን አንድ ኦሮሞ ሲሞት 100 አማራ ይገደላል። እንግዲህ ኦሮሞ ጀግና ወይም ምንም ይሁን ምንም እንግዲህ አንድ ኦሮሞ ሲሞት 100 አማራ አጃቢ ሆኖ አብሮ የሚቀበር ከሆነ ምን ያህል ተንቀናል? ምን ያህል ተዋርተናል? ምን ያህል ሙተናል?
በጣም
ከልጅ በልጅ ልጅነታችን እንሰማው የነበረ አንድ ባላባት ሲሞት አንድ ባሪ አብሮ ሲቀበራል ከነነፍሱ የሚባለው አይነት ከዚህ በጣም በባሰ አንድ ትግሬ ሲሞት አንድ ሺህ አማራ አብሮ እየተቀበረ አንድ ኦሮሞ ሲሞት 1000 አማራ እየተቀበረ እስከ መቼ ነው የምንቀጥለው? እስከ መቼ ነው የነሱን ሞት እናቆለባብስ? የዲሞክራሲ አባት ይዝፈን አባት የከዴ አባት ይያል ስናወድስ ምን ኖረው? እስከ መቼ ነው የአዝማሪነት አስተሳሰብ ወይ የውዳፊ አስተሳሰብ የምናቆመው? እስከ መቼ ነው እኛ ቆርጠን በርግጥ ጠላቶቻችን ለመጥላታችን በርግጥ ወዳጆቻችንን ለመደገፋችን የምናሳየው መቼ ነው? እና ይሄ ነው የሚያሳዝነኝ የሚያሳፍረኝ። የ1960ዎቹን ትውልድ የ1960ዎቹን የአማራ ትውልድ የሀፓ ሆኖ መኢሶን ሆኖ ብሔራዊ ማንነቱን ክዶ ለሌሎች አገልግሎ እንደዚህ አድርጎ ስለ ኢትዮጵያዊነት እንጂ ስለ አማራነት ግዴለ ሆኖ ምናምን ተባለ። የ2000 ትውልድ ደግሞ የ2010 ትውልድ የጎጥ ትውልድ ሆነ፣ የመንደር ትውልድ የሰሜን ጎንደር ያለ ትግሬ በትግሬ ተተከለ ዶር ይነሳና አሁን የጋይን ተደብረታ ወርሰው የመላኩ ተፈራ ዘር ነው መላኩ ማለት ነው ምናምን። መላኩ ተፈራ የደቡብ ጎንደርን ሰው ነው መጀመሪያ ሁሉ ጫርጎ ጨረሰው። ከዛ በኋላ ነው ወደ ሰሜን ጎንደር የሄደው። ሳያውቀው ሌሎች ትግሬዎች ያሸከሙትን ይሸከምና ያረግፍባል። ከጎጃም ይነሳናም እንደዛ ይላል። የደቡብ ጎንደሩን ይነሳና የሰሜን ጎንደሩን የወሎን ይቆጃምን እነዚህ ፋሽስቶች እነዚህ ገዳዮች ይልላል። ሳያውቀው የህዝብ ግን እንደዛ አይደለም። ያ ህዝብ አንድነቱን ነው የሚያቀው። የጎንደር ህዝብ፣ የሰሜን ሸዋ የወሎ ህዝብ ወይም የጎጃም ህዝብ ውሃ ከለለው እንጂ ሃይማኖቱ፣ ባህሉ፣ ዘሩ፣ አረቡ ደሙ አንድ ነው። ፍላጎቱም አንድ ነው። በጭቆና ቀንበር ውስጥም ያለው አንድ ላይ ነው። በቃ አንዱ ለአንዱ አይሻልም በመሰረቱና እንዲህ ያለን ሶሳይቲ አሁን እኮ የአማራው ችግር የአማራ ጭቆና የኦዴት ችግር የኦነግ ችግር የህዋት ችግር የሻቢያ ችግር አይደለም። አማራው ራሱን በራሱ የነጻነት ባሪያ እንዲሆን እያደረገ ያለው ራሱ በራሱ ነው። ራሱ በራሱ ዘምቷል በራሱ ላይ። በቃ ነጻነት አያስፈልግም፣ ነጻነት የሚያስፈልግ ለኦሮሞና ለትግሬ ነው ወይም ለደቡብ ነው ለሌላ ነው ብሏል። ስለዚህ አማራን አሁን በአንድ አስተሳሰብ ወስደህ አታግለህ ነጻነቱን እንዲያረጋግጥ ለማስቻል እና ስወርሱ ተሳስቦ በጠላቶቹ ላይ የማያዳግም እርምጃ እንዲወስድ የተመሳሰለ አስተሳሰብ እንዲኖረው ለማስቻል በጣም ፈተና ነው፣ ትልቅ ፈተና ነው። እንግዲያውስ የኦነጎች እና የኦሮሞዎች ጨቋኝነት የትግሬ ጨቋኝነት ችግር የለው፣ በሳምንታት አመት ልታጠፋው ትችላለህ። ግን እኛ አሁን ጎጃም ጎንደር፣ ከጎንደርም ደግሞ ሰሜን እና ደቡብ እያሉ የሚነዙት ትግሬዎች የትግሬ ዲቃላ ምንጨታፎች የሚያወሩት አይነት ይሄ ግን በጎሳው በህዝቦቻችን ዘንድ በአካባቢዎቻችን ዘንድ ትልቅ ልዩነት እየፈጠርንባቸው ነው፣ ግንብ እየፈጠርን ነው። በቃ ታሪክ የማይረሳው ትልቅ በሽታ ትልቅ መርዝ እያስቀመጥን ነው። ይሄ ነው መታወቅ ያለበት። ትግሬውን ተሸክሞ እየኖረ ትግሬ እኮ ነው ደባርቅ እንዳባትን ጎንደር ከተማ እንደሚያን በሙሉ ወሮት ኢኮኖሚውን እየዘረፈ ያለ። አንድ የደብረታቦር ሰው ሲያይ፣ አንድ የጎጃም ሰው ሲያይ አይኑ ይቀላል። እና ይሄ የትግሬው አስተሳሰብ ናት። የትግሬ አስተሳሰብ ወረርሽኝ ይዟቸው ብዙም ያወሩ ሰዎች አሉና ይሄ ነው ችግሩ። ስለዚህ አሁን አንድ ትልቁ ነገር ምንድን ነው? ቱርክ ከሶስት አመት በፊት በተፈጠረባት መፈንቅለ መንግስት ምክንያት ከስልሳ አንድ ሺህ በላይ ሰዎች አስሮ ነበረ። የቱርኩ መሪስ ከስልሳ አንድ ሺህ በላይ የመንግስት ሰራተኛ፣ አርሶ አደር፣ ነጋዴ እና በተለያየ አርሶ አደር ስለ በብርቱካን በተለያየ ፍራፍሬ ምርት ላይ እና በተለያዩ ሁኔታዎች የተሰማራ በርካታ ሰው በአሜሪካ የሚገኙ ይህንን ያስተባብራሉ የሚባሉ ፖለቲከኞችን ጭምር የወነጀለበት ያገኛቸውን ያሰረበት አጋጣሚና አሁን እፎይታ ያገኘበት ያን ሁሉ በማድረጉ በአስተሳሰብ ሁሉ ይቃወመኛል ያለውን አጋጣሚውን ፈጥሮ በሙሉ በማሰሩ ምክንያት እፎይታ አግኝቷል። አብይ አህመድ አሁን ያንን ነው እየፈጸመ ያለው። አሁን ጀዋር ሀጫሉን ይገለዋል ብሎ ማመን ይከብዳል። ምክንያቱም ሀጫሉ ለጀዋር በጣም ቀራቢ ሰው ነው፣ ቅራኔ የሚለውም በሌላ በኩል ደግሞ ጆሃር የኦሮሞዎቹን ሞት አይፈልግም። ምናልባት የአብይን ሞት ብቻ ነው የሚፈልገው እንጂ የአብዛኛውን ኦሮሞዎች ሞት ጆሃር አይፈልግም። ሌላው ቀርቶ በቀለ ገርባ የሀጫሉን ሞት አይፈልግም። እነዚህ ኦሮሞዎቹን አይገሏቸውም። እንደኛ እንደ አማራዎቹ አይደለንም። አማራው እየተነሳ የሚያጠፋው ስሙን ሲያጠፋ በሐሜት ቁልል ተወዝፎ ምምሎ ሲሰብክ የሚሆን አይነት ሶሳይቲ አይደለም። ያዝ ይሄ በሆነበት አሁን ጀዋር ነው አሰር። ሌላው ቀርቶ እስክንድር ጦር መሳሪያ የለው። እስክንድር የሰላም ሰው ነው። የሰላምን ሰው ወስደህ ማሰር ከዚህ ሞት ጋር አያይዘህ አብን የሚባሉ ደግሞ ምንም ባይሰሩም ያው ለደሞዛቸው ብለው የተቀመጡ ምንም ፋይዳ የሌላቸው ምንም አስተዋጽኦ ያላበረከቱ እነዚህ ወጣቶችም ቢሆን በዚህ በሀጫሉ ሞት በምናምን እንዲህ ያለ ወታደራዊ ወኔም ያለው ሰው የለም እዛ ውስጥ ይህንን እርምጃ ለማስወሰድ ተግቶ የሚሰራ። ደግሞም የአማራው ህዝብ ፍላጎት የሀጫሉ ሞት ሳይሆን የጀዋር ሞት ነው፣ የአብይ ሞት ነው ወይ የሌላ ሞት ነው። ስለዚህ የእነዚህ ሁሉ ሰዎች ፖለቲከኛ የሆኑትን ሁሉ እየመረጠ አሁን እየሰበሰበ ማሰር ከመስከረም በኋላ ምርጫ በመቅረቱ ሊፈጠርበት የነበረውን ክፍተትና ቅራኔ የህዝብ አመት ለማብረድ መልካም አጋጣሚ ሆኖለታል ለአብይ መንግስት። ስለዚህ ሁሉም የፖለቲካ ድርጅት መሪዎች፣ አክቲቪስቶች እና አደገኛ ናቸው የሚላቸውን እሱ የማይደግፋቸውን ሰዎች ወይም የማይደግፉትን ሰዎች እየሰበሰበ እያሰረ መሆኑ የሚያሳይህ እነ ጆሃር ሲፎክሩ ነበር ከመስከረም በኋላ በወጣቶቻችን ወይም በቄሯችን እናጥለቀልቀዋለን፣ ከዚያ በኋላ ያንተ መንግስት ተቀባይነት የለውም ይሉት የነበረውን ሁለት ወር ከመድረሱ በፊት ከሁለት ወር በኋላ ይሄንን ለማኮላሸት መንገድ ከፍቶለታል። መልካም አጋጣሚ ሆኖለታል። መልካም አጋጣሚ እንጂ ትናንትና ከ86 ወይም ከ90 በላይ የአማራ ሰዎች በርካታ ሲገደሉና በርካታዎቹ ሲቆስሉ ንብረታቸው ሲወድም ያ ሁሉ የመንግስት ተቋማትም ከጥቅም ውጭ ሲሆን ለምን ጆሃር አልታሰረም? እንዲያውም ጠርቶ ይቅርታ አድርግልኝ እኔ እኮ ፖሊስም መከላከያም አላኩብህም አጃቢዎችን ለመቀነስ የተሳሳተ መረጃ ደርሶ ነው ብሎ ነው እንትን ያለው። ተመልከት አንድ ሀገር መሪ የተባለ አንድ ኑር እየጣጡ ነው ያናገረው። አማራን ማግደል ችግር የለም እኔ ለመለጣራለሁ በዚህ አጋጣሚ ነው ያለው። ተመልከት አንድ ልጅ ሞተ ከጆሃር ጋር ምን ያገናኘዋል? የጆሃር ተከታዮች ናቸው አስከሬኑን ከአምቦ መልሰው አዲስ አበባ ያስቀመጡት በዚህ ምክንያት ወንጀለኞች ናቸው። እና ይሄ ሁሉ ሰበብ ነው እኔ እንደማስበው የጆሃር እጅ አለ ብዬ አላስብም። የጆሃር እጅ ባለፈው ጊዜ ገልጨው ነበር። ጆሃር አስቦ የነበረው አብይና ተከታዮችን ማጥፋት ነበር። አብይና ደመቀ ደግሞ አስበው የነበረ ጆሃርና በቀለ ገርባን ሌሎች ተከታዮቻቸውን ከስር መሰረቱ ማጥፋት ነበር። ባለፈው ተቆማርክ ያለው እንደው ጆሃር በቀለ ገርባና መረራ ጉዲና ወደ ባሌ ሮቤ ሄደው ህዝቡን ለመቀስቀስ አርሲ አሰላ ከተማ ድረው ነው ሄዱት። በዚያን ጊዜ በእነዚህ ሰዎች ላይ ተገቢው ነገር እንዲወሰድባቸው የተቀለቀለ ነበር። ያሳይስ አካቀረ ሄደው ሰበሰቡ ከተገመተው በላይ ህዝብ ተቀበላቸው። ያ አስደንግጦታል። አብይ ሻሸመኔም ተመልሶ እንደዛው አደረገ አስደንግጦታል። አርሲ ተመልሶ ያደርጋል ተብሎ ነበር አልተደረገም። ጆሃር አመለጠ። ስለዚህ እርስ በርሳቸው የሚፈላለጉ ናቸው። እርስ በርሳቸው ቢፈላለጉም ሁሉም ቢጠፉልን ለኛ ለአማራው ህዝብ ነፃነት ነው እንጂ ሁሉም ለኛ ጠቃሚዎች አይደሉም። እና የስራቱ ምክንያት መስከረም በኋላ መስከረም 2013 ዓመተ ምህረት በኋላ ሊከሰት የነበረውን አመስ ከማርገብ አንፃር ትልቅ ሚና አለው። ለአብይ ከዚህ በኋላ እንደፈለገ ይመሆን ግራና ቀኝ የሚቃወሙት አለመኖሩን አይቶ እንደፈለገ አምባገነንነቱን አስፍኖ ለመቀጠል የሚያስችለው የፖለቲካ ስራ ለመስራት መልካም አጋጣሚ ምቹ ጊዜ አጋጥሞታል። አሁን ይህንን ነው ማለት የምፈልገው። ስለዚህ የአመቱ ጉዳይ የአማራ ህዝብ እርስ በርሱ ተነጋግሮ ተደራጅቶ መረጃ ተለዋውጦ መከላከል ነው የሚጠበቅበት እንጂ መንግስት የለውም። አንዳንድ ጊዜ እንደምናየው በፌስቡክ ላይ መንግስት የለም ወይ ህዝብ እኮ እያለቀ ነው፣ መንግስት የለም እያለ እየተሰለፈ እኛን የሚወክል መንግስት የለም ጸረ ህዝብ ነው እያለ እየተሰለፈ ግን በተቃራኒው መንግስት የለም ወይ ለምን አይጠብቀንም ይላል። ስለዚህ ይሄ ሁሉ ፍሬቢስ ነው ስል ነው። ዞሮ ዞሮ የሁሉም እርስ በርሳቸው መተላለቅ የእኛ ጉዳይ አይደለም። እኛ መጨረስ ሲገባን አቅማትን መተማመን አቅቶን ከነጻነት ይልቅ ገንዘብን አስቀድመን ገንዘብ እየዘረፉ በየስርቻው እየተወዘፉ ምሁራንን ባይ ሾላቃዎች በተፈጠሩባት ኢትዮጵያ እንግዲህ እርስ በርሳቸው ሲጋደሉልን ካልተዋጋው አልነግስም የሚለው አይነት የሞኝ ንጉስ አይነት ፈሊጥ መከተል የለብንም። ካልተዋጋው ለምን እነግሳለን? ሲዋጋ በአጋጣሚ ሊሞት እንደሚችል የማይገነዘብ ንጉስ ማለት ነው። እና ይሄ ለአማራው ህዝብ ሁለት ገጽታ አለው። አንደኛው ለልቂቱ ምክንያት ነው የሚሆነው። የበለጠ ብሶቱን እንዲያውቅ እንዲረዳ እንዲጠላቸው ያደርገዋል በዛው መጠን። በሌላው መጠን ግን ይሄን አጋጣሚ ተጠቅሞ ደግሞ እርስ በርሳቸውን መዳከም አይቶ በህዝባዊ አመፅ እነዚህን ጠራርጎ በመጣል ዘረኛ መንግስት ከኢትዮጵያ በማስወገድ ነጻነትን መውረስና የሰላም አየርን ከማግኘት አንጻር ትልቅ አስተዋጽኦ ይኖረዋል ብዬ አምናለሁ። እና በስፋት አየ ነው እንግዲህ
በጣም ጥሩ በጣም ጥሩ። በዚህ ላይ ብዙ የምጨምርበት ነገር የለም። ተከታይም ጥያቄ ይኖረኛል የሚነሳ ነበር፣ አንተ በሙሉ መልሰሃል። ትክክል ነው። ባብይና በነጃዋር በሊን ብርርች መካከል በኦሮሞ ጽንፈኞች መካከል ልዩነት የለም። ያካሄድና የፍጥነትና እኔ ልቅደም ስልጣን ላይ ለመጣከ ማለት በስተቀር ሌላው በጸራማራነት የሚከነቀን ነው። ከወያኔም ጋር አብረው ነው የሚሰራው ማለት ይቻላል። አሁን በቅርቡ በአንድ መግለጫ ላይ ባላቸው ቁራኒ መልስ ሲሰጥ ይሄን ያህል ቢሊየን ብር ሰጥተናል፣ ይሄን ባጀት አጠናክረናል እንዲህ እያለ ሲዘረዝር ወንጀል ሀገር በማንም በዶች ወያኔ እስከዛሬ ድረስ አዲስ አበባ ቤቶችን በደርግ ጊዜ የነበሩ የተወረሱ ቤቶችን በሱ ቁጥጥር ስር በኤፈርትስ ነው ቤት ክራይ ይወስዳሉ። ኢንሹራንስ ድርጅት አላቸው በአዲስ አበባ ኢትዮጵያ ባንክ አላቸው፣ የትራንስፖርት ተቋም አላቸው፣ ኤፈርትም ይባላላቸው። አንድን አገዛዝ ላንበርክካል ወይ አንድን ክልል አመፀኛ ሆኖብህ ያንተን አገዛዝ የሚቀናቀን ከሆነ ተነስተህ እርምጃ መውሰድ ካለብህ የኢኮኖሚ እንትማል እሱ ምንድነው ያለን 10 ቢሊዮን ሰጥቻቸዋለሁ 50 ቢሊዮን ከተፈቀደው ከእንትና ከበጀታቸው በላይ ከበጀታቸው እየለምን እየተለማመጠ ያለ ሰው ሆነ አማራው ግን አይገባውም። አማራው ቦታ ላይ ተማሪዎች በዛፍ ስር ይማራሉ ወይንም የተሰጣቸውን ብድር መልማን የበጀት መልሰው ያስረክባሉ እየተባለ የቢአደን ከንቱ አማራሮች ሲነገር ሲሰማ ግን ይሄን ነገር በሚምናይ በመንገር በጣም አማራው ለአማራው ሲነግረው አማደመጥ አይፈልግም። አማራው ከትግሬውና ከጋላው ሲሰማ ግን ያዳምጣል። ነህ ይሄ በሽታና የኛን ከሰውነት ውስጥ የሚያረግ አሳሰብ ነው። በጣም ገልጸዋል ይሄን ከንቱ ብኩን የሆነ ትውልድ እንደምታደግ እንደምቻል ሰማይን ማረሰ ያለ የከበደ ሆኗል። ላብያ አሽቀባጮችና ተላላኪዎች ተመቻቸው ፕሮፓጋንዳ ይሄ ነው። ምክንያቱም አሁን ከሱ የበለጠ ማናል እሱ ነው አመረጭ ሉሃልና እኛ የኢትዮጵያ ትግል ያደረገው ከሃደግ ፋሽስቶች ግልግል ፋሽስቶች አመራር እንዲወጣል ነበርም ደሙን ያፈሰሰው ከሃደግ ሰዎች ከሃደግ ነፍሰ ገዳዮች ወይንም ሰላዮች መተው የኢትዮጵያ አዝመሪ እንዲሆኑ አልነበረም። ግን አለመታደል ሆኖ የህዝብ ተነስተው ከአሁን በየትም ቦታ ያለው ንሳት እንዲያለ 360 እንዲያለ አሁንም ወያኖች የሚያወሩትን እያደነቀ የተቀመጠ ነው። በተያመረው በወያኖች አንደበት ሊፈታ ይፈልጋል የኢትዮጵያን ሁኔታ እና ይህ አስነዋሪ ትውልድ ነው ወነቱ ያሳፍራል። ከእንዲህ አይነት ሀገር ያለ አይመስልኝ በየትም ዓለም እንዴት አይነት ህልናውን ሰው ሽጦ እና በአጠቃላይ ግን ምንድነው ሀገራችን አሁን የሚታየው ባንዳ የሚነክስበት ታጋይና ጀግና የሚሰቀልበት ሀገር ስለነበር ያው ቀጥሏል እና ስለሰሚን ነበር ሲያረጉ ነበረው ባንዳ የሚሾምበትና ታጋይና ለውነት የሚያስብ ተጠልቶ ባንዳዎችን ሽሩር ምንልበት ዘመን ላይ ደረሰውና በሰፊው ገልጸዋል። እስቲ እንግዲህ ይሄንን አሁን ወደዚህ ዝም ብለን እኛ ማራገብ ያለብን አይመስለኝም። ባንዳ ቀንቃኛ እንደዛፋይ ሞቷል። እሱም ለጸረ ኢትዮጵያ ጸረ አማራ ዘፈኖች ሲቀነቅን ነበር። ነፍስ ማር ማለቱ ለእግዚአብሔር እንትን እምነት ላለው ሰው ብለም እንትኖር ላይሆን ይችላል። ሆኖም ግን አማራው ይሄንን ነገር ማራገብ ያለበት አይመስለኝም። ወይንም ኢትዮጵያዊነት አለኝ የሚለው አም ኢትዮጵያን ሊከፋፍል ሊበጠብጥና ሊያበጣብጥ የሚፈልግ ሰዎች ሞቱ ብሎ እንዴት ማዘን ይቻላል? ለምን የሚታዘንበት ምክንያት ሰው የሚያጫርሱ ሰዎች በዘፈንም ይሁን በምን በጥሪም ይሁን በምን ይሄን ያርጉ ለምንድን ነው የምንራገበት ምክንያት? ይሄንን የዘረኞች በውስጣቸው መስተከልባቸው ኢትዮጵያ ህዝብ ከዚህ ውስጥ የሚያገባው ነገር የለምና ወደ ሌላው ሲጥያቄዎች እንሄድና በተለይ ደግሞ ከዚሁ ከሀገሪቱ ከገባችሁ ቀውስ አንጻር ቀደም ብለህ ጠቅሰዋል ይሄ የጽንፈኛ ጠቅላይ ሚኒስቴር አንድ በዛስ ባለፈው ሳምንት በፊት ይመስለኛል የፌደራል መከላከያ ሰራዊት ግንባታ ስትራቴጂ በሚል ዲስኩርስ ያሰማ ነበርና ይሄ አሁን ባለችው ኢትዮጵያ ሁኔታ የፌደራል ጦሩ አሁን በእናሳምነው በጀነራል ሳምነው ፍሳቸው ይኖርና እንላለን በእነሱ ፌደራል ጦሩ ልኮ አሶር በአሁኑ ጊዜ በዘዋይ በሌላም ቦታ ሰው እየተገደለ ነው እየተመረጠ በዘሩ በይሄ ከሌ ነው እየተባለና ብዙ ወደ 80 ሰው ተገለዋል አማሮች ነው የሚባለው ዋጋ ገና ይከፈልበታል ማለት ነውና እንዲህ ባለበት ሁኔታ እንግዲህ ሰውየው ጠቅላይ ሚኒስትሩ ብሔራዊ ጦር ኃይል እየተገነባ ነው የሚለው። ብሔራዊ ጦር ኃይል ማለት ከዘር ከእንግዲህ ይሄን ነገር በሽታ የሆነ ደዌ የሆነ ነገር ከዛ ንጻ የሆነ ነው። አሁን ባለው ግድያዎች ወደዛ ቦታ ተሰማርቶ ጸጥታ የሚያስከብር ኃይል የለንም። ግን ለኢትዮጵያ ከግብጽ ወረራ ከግብጽ የጦርነት ማቀንቀን ጋር በተያያዘ የፌደራል ጦር ስትራቴጂ ወይም የፌደራል መከላከያ ሰራዊት ግንባታ እና ምንድነው የፌደራል ጦር አሁን በአሁን በኢትዮጵያ ውስጥ የሚታሰብ ነገር ነው ከግብጽ ወረራ ጋር ያይዞ የኢትዮጵያ ብሔራዊ ጦር ኃይል ሊገነባ ነው የሚለው እንደውም ኤርትራን ጦር አስገብቷል የሚባል ሞሪያ አለ። የሰሞኑን እንደሚሰማው ያሳያስ መከላከያውን እና ጸጥታውን እና ሰላው በአዲስ አበባ ሰርጎ ገብቷል የሚባለውና ምንድነው አሁን ኢትዮጵያ በዚህ ባለንበት በዚህ ቀውጤን ሰዓት አንድነታችንን የሚያስጠብቅልን የኢትዮጵያ ሰራዊት የሚባል ነገር አለ ብለን እናስባለን?
እንኳንስ ሰራዊቱ መሪው ራሱ እኮ የብሔር ተወካይ ነው የኢትዮጵያ ተወካይ እኮ አይደለም። ስለዚህ የኦህዴድ መሪ እንዴት ነው ኢትዮጵያዊ መሪ የሚሆነው? እንዴት ነው ኢትዮጵያዊነትን የኦህዴድና የኦሮሞን ብቻ የበላይነት የሚያቀነቅን ያ ማለት የመሬት የግዛት ተስፋፊነት የፖለቲካ የበላይነት የኢኮኖሚ ዘረፋ የማህበራዊ የበላይነትና ተቀባይነትን የበለጠ እንዲሆን እንዲዳብር እየታገለ የመጣ እየታገለ መከተል የሚፈልግ ሰው በምን ስሌት ነው አሁን የኦዴድ መሪ የኢትዮጵያ መሪ የሚሆነው የአማራ መሪ የትግሬ መሪ የደቡብ መሪ የሚሆነው ስናስበው ስለዚህ የብሔር መሪ የሆነ ሰው የአንድ ሀገር መሪ መሆን አይችልም በመሰረታዊነት የትም ዓለም የለም በአስተሳሰቡ በውስጡ አስተሳሰብ ጎሳውን የወከለ አስተሳሰብ ጎሳውን የበለጠ የሚወድ አስተሳሰብ ሊኖር ይችላል በነጮም ዓለም ቢሆን እሱ ከነጭ ከወጣ ስለ ነጮቹ የሚያደላ ስለ ነጮቹ የበላይነት አውድሱ የሆኑት የሚያስብ ሊሆን ይችላል ከጥቁሩን ከወጣ እንደዛው ግን ይፋ ወጥቶ የሱን ዘር ብቻ የሚያቀነቅን የፖለቲካ ድርጅት አቋቁሞ ግን የፖለቲካ ስርዓቱን የኢኮኖሚ የውጭ ፖሊሲውንና የመከላከያውን አወቃቀርና አሰራር አደረጃጀት ግን በተከላላ በዚያ መስፈርት ወይም በዚያ አካሄድ የሚያደርግ መንግስት የለም ይሄ እያደረገ ነው ካደረገ ኢትዮጵያ መሪ አይደለም የአማራ መሪ የለውም አማራ የለም ማዛ ላይ አማራ አይደለም ይሄ በመጀመሪያ የጎሳ ፖለቲካ አስተሳሰቡን መጠየፍ አለበት ያንን የፖለቲካ አደረጃጀት ከስር መሰረቱ ከሀገሪቱ ማስወገድ አለበት ስለ አንድ የጎሳ ብቻ እያቀነቀነ መቀጠል አይገባውም ለአማራው ጋቦ በቅናሽ 10 ሳንቲም ቀንሼልሃለሁ ይለዋል ለኦሮሞ መሬትና ኮንዶሚኒየም ይሰጣል ለአማራው በመንገድ ላይ እንኳን በየሆስፒታሉ ወይ በየህንጻው ስር የፕላስቲክ እንትን ቤታቸውን አፍርሶባቸው በድንኳን እንኳን እንዳትኖሩ ብሎ ከልክሏል ለኦሮሞ የመሬት ወረራ ፈቅዷል ለኦሮሞ የመንግስት ቤቶችን የቀበሌ ቤቶችን ሊረስሊሮች መንግስት ራሱ የሰራቸው አጥሏል ስለዚህ ይሄ እንዴት ኢትዮጵያዊ መንግስት ሊሆን ይችላል ኢትዮጵያዊ በመጀመሪያ አስተሳሰቡ ኢትዮጵያዊ ሳይሆን ስለዚህ የፖለቲካ ስርዓቱ በሽታ በኢኮኖሚው በመከላከያውና በማህበራዊ ይዞታው ላይ ትልቅ ተጽዕኖና እንደምታለው ምንን መውሰድ ነው የሚኖርብን ስለዚህ የመከላከያ ሰራዊት ግንባታ በኢትዮጵያ ብሎ ያስቀመጠው ቀደም ሲል የነበረው የመከላከያ ሰራዊት የትግሬን የፖለቲካ የኢኮኖሚና ማህበራዊ ጥቅም አስከባሪ ሆኖ እንዲቀጥል የተቀረጸ ነው ከስልጣና ጀምሮ እስከ አደረጃጀቱና አመራሩ ድረስ ለትግሬ ጥቅም የቆመ ነበር ህገ መንግስቱን ተጠብቃለህ ነው የሚለው ሀገርህን አይደለም ህገ መንግስቱ የማን ነው የህወሓት ማኒፌስቶ ነው ስለዚህ እነሱ እንዲመቻቸው ቀርጸውታል ለራሳቸው ብለው በየቀረጹትን ህግ ነው ይሄንን ተጠብቀ ያለው ያ ህግ ደግሞ የትግሬ ሆቴል የትግሬ ፋብሪካ የትግሬ መሬት የትግሬ እርሻ እንዳይነካ ትግሬ በማንኛውም መስፈርት በኃይልም ሆነ በአስተሳሰብ ተቃውሞ እንዳይደርስበት ትግሬ የያዘው የፖለቲካ ስልጣን ተቃዋሚ እንዳይኖረው አድርግ ነው በቃ ከዚያ ውጭ እኮ አይደለም ስለ አማራ ጉዳይ መልክ አስታውሳለሁ እኮ ነኝ አንድ ትግሬ የተወሰኑ ሰዎች በንግድ ወይም በእርሻ ወይም በመሬት ይዞታ ከተቃረነ እና ከተፎካከሩት ቅራኔማ ለመግባት ይገደላሉ ከተፎካከሩት አውቆ የፖለቲካ ካባ አልብሶ እነ ክሊ ንክሊ የሚባሉ ጎረቤቶች ወይም እንደዚህ ነጋዴዎች እያስቸገሩ ነው ይላል ደህንነት ይመደብለታል መከላከያ ፖሊስ ይመደብለታል እነዚያን ሰዎች አሳዶ ይዞ ለማሳ ለመግደል ለማስፈራራት ሀብታሞች ከሆኑና በንግድ ፉክክር ውስጥ ከሆኑ ደግሞ በሌሊት ሄደው በርካታ ቡድን ነበረ አዲስ አበባ ውስጥ የመከላከያ ውስጥ የነበሩ የትግሬ ሰዎች የደህንነት ሰዎች ነጋዴዎች የአማራ ነጋዴዎችን እያስፈራሩ 10 ሚሊዮን 50 ሚሊዮን ብር የሚቀበሏቸው እያስፈራሩ ቤታቸው ድረስ እየሄዱ ሚስቶቻቸውን አስገድደው እየተገናኙ በርካታ ስራ ነው የተሰራው ስለዚህ ያ ሰራዊት ነው የአንድ ትግሬ ሆቴል ችግር ሲደርስበት ወይም ረብሻ ሲነሳ አንድ መከላከያ 20-30 የሰራዊቱ አባላት ወይ ፖሊስ አባላት ተሰልፎ ነው የሚሄድለት 10 አማራ ሲገደል ግን አንድ ፖሊስ እንኳን ለመድረስ 3 ሰዓት 4 ሰዓት ይደርስበት ይፈጅበታል ለመሄድ የተገደለው ምን ብሔር ነው የሚባለው መጀመሪያው ነው ለፖሊስ ሪፖርት ሲደረግ ለመከላከያ ሲደረግ ተመልከት ስለዚህ በትግሬዎቹ ተይዞ የነበረው የመከላከያ ሰራዊት ቅኝቱ ለትግሬ ብቻ ስለነበረ አሁን ለኦሮሞዎቹ የሚያገለግል አዲስ ቅኝት የሚቃኝ ሰራዊት ያስፈልጋል ነው ሌላ አይደለም አስተሳሰብ ሳይኖር ሀገራዊ አስተሳሰብ ሳይኖር እንዴት ሀገራዊ መከላከያ ታዋቅራለህ? ሀገራዊ አስተሳሰብ ያለው መንግስትና ሀገራዊ ራዕይ ያለው ህገ መንግስት ሳይኖርህ ህግ ሳይኖርህ ለምን መስፈርት ይሄ በተጣመመ ህግ ውስጥ የተጣመመ ሰራዊት ነው ልትፈጥር የምትችለው? ከስልጣናው ጀምሮ እስከ አመራሩ እስከሚደርስ ድረስ ማለት ነው። ቀደም ሲል የትግራይ አመራሮች ነበሩት የነበሩት ሰራዊቱ። አሁን የኦሮሞ ሰዎች ናቸው አመራሮቹ። ባይገርመ እኔ ማውቀው አንድ ጀነራል ብርሃኑ የሚባል አየር ወለድ ውስጥ ደብረ ዘይት ንብረት ክፍል የነበረ አስር አለቃ ንብረት ክፍል የአየር ወለድ ሆኜ እዛ አምስት ጊዜ ዘር እያለሁ ደብረ ዘይት የመጀመሪያ ምክትል መትወልቅና ማረጌን ተመረቄ ከወጣሁ በኋላ እና እዛ ላይ ማቀው ሰው አስር አለቃ ሆኖ ንብረት ክፍል ነበር። ፓራሹት ያስረክበናል አውጥተን እሱን እንዘልበታለን ስንመለስ ያን ፓራሹት ጠቅልለን እናስረክባለን እና ሌሎች ንብረቶች። ያ ሰውዬ ካዴት ሳይገባ እጩ መኮንንነት ኮሌጅ ሳይገባ ገነት ወር ትምህርት ቤት አለ ጦር ትምህርት ቤት ሳይገባ ነው ዳሬ ጀነራል የሆነው። የሚሊሻ ጀነራል ስርዓት በሌለው ሰራዊት ውስጥ እንዴት ነው ስርዓት ያለው ሀገራዊ ሰራዊት የምታዋቀው? አንተ መጀመሪያ አመራሩ ምን ስርዓት አለው? ሚሊሻ የትግሬ ጀነራሎች ሚሊሻዎች ናቸው። ወታደራዊ ዶክትሪን የማያውቁ ሰላምታ እንኳን አይችሉም እኮ ሰላምታ። የሹምባሽ ጦር ነው በቃ ይሄ ሊቢያ እና ኤርትራ ተራርጎ አምጥቶብን የነበረ በ1928 አይነት የዚህ አይነት ጦር ነው። እና ወንድሜ የመከላከያ ሀገራዊ የመከላከያ ሰራዊት የሰራዊቱ ተልእኮ አመራር አወቃቀርና አሰራር ነው የሚወስነው ያ ሰራዊት ሀገራዊ ይሁን ወይም ብሔራዊ። ስለዚህ በህወሓት አስተሳሰብ ተቀርሶ የነበረ አሁን በኦህዴድ አስተሳሰብ እንዲሆን በኦህዴድ ሰዎች እንዲመራ ስላስፈለገ ብቻ የተደረገ ነው። በሌላ በኩል የኢትዮጵያ ህዝብ አሁን የመከላከያ ጉዳይ አይደለም፣ መሰረታዊ ጉዳይ ነው። የዳቦ ጥያቄ ነው። የመብት የነጻነት ጥያቄ ነው። በሰላም የመኖር ጥያቄ ነው። መከላከያ እኮ አሁንም አለ። አሁን ይፋ በሆነው 80 ሰዎች ሞተዋል፣ ግን ከ147 ሰዎች በላይ ነው የሰማሁት፣ ከ147 ሰዎች በላይ ተገለዋል አማራዎች፣ የተወሰኑ ደግሞ የጉራጌ ልጆች። ይህንን ማዳን ያልቻለ ሰራዊት ነገ ምን ሊያደርግልን ነው? አሁን መዋቅሩ ነው እንዴ የተፈለገው? ይህንን በሀገር ውስጥ የተፈጠረውን ብሔራዊ ቀውስ ማዳን ያልቻለ ሰራዊት ምን ያደርግልናል? እነሱ እኮ ለ32ኛ ጊዜ በርካታ የኦሮሞ ኃይል አሰልጥነዋል። ከ261,000 በላይ የኦሮሞ ልዩ ኃይል ሰልጥነዋል። አማራ ግን የተሟላ 3000 እንኳን ልዩ ኃይል የላትም። 3000
ተበትኗቸው
በጅምላ ጨፈጨፏቸው ብዙ መቶዎችን፣ ቀሪዎችን ደግሞ በተናቸው። ምክንያቱም የሚፈለገው አማራ የሚባል ፖለቲከኛና አማራ የሚባል የታጠቀ ኃይል የዳፈረ አስተሳሰብ ያለው እንዲኖር አይፈለግም። ስለዚህ ህገ መንግስቱና የፖለቲካ ፖሊሲው በአጠቃላይ የሰራዊቱን ማንነት የሚወስን ስለሆነ የዚህ ብሔራዊ ሰራዊት ምናምን የሚባለው ይሄ ማጭበርበር ነው። ኢትዮጵያዊ ሰራዊት እስካልሆነ ድረስ ሰራዊቱ የኔ ነው ማለት አልችልም። ደግሞ የኢትዮጵያ ሰራዊት እያሉ ይገባሉ አሉ። የትናንት የትግሬ ሰራዊት ነው፣ ዛሬ የኦህዴድ ሰራዊት ተብሎ ነው መገለጽ ያለበት። የኢትዮጵያ ሰራዊትም አይደለም፣ ቅጥረኛ ሰራዊት ነው። ሰራዊቱ የኢትዮጵያዊ ማንነት የለውም፣ የውጊያ ሞራልም የለውም። ልንገርም በአሁኑ ጊዜ የውጊያ ሞራል የለውም። ምክንያት ሀገራዊ ፍቅር ስለሌለው፣ ምክንያት በሙስናና ጎጠኝነት የተተበተበ ስለሆነ፣ መሪዎቹ ደረጃቸውን እየጠበቁና የበሰሉ ወታደራዊ መኮንኖች ባለመሆናቸው፣ ራዕይ ያላቸው ሳይሆኑ በሙስና የተተበተቡና ለዘረፋ የተከማቹ በመሆናቸው፣ ጸረ አማራና ጸረ ኢትዮጵያ በመሆኑ፣ በዚህ ምክንያት ሰራዊቱ የውጊያ ሞራል የለውም። አሁን ጀግና ሰራዊት ነው ምናምን ነው ምናምን ነው። ጀግና ቢሆን ፈሪ ቢሆን ይሄ ሰራዊት የኛ ሰራዊት አይደለም። የፖለቲካ ስርዓቱን ስጠራ ሰራዊቱንና መዋቅሩን በጠቅላላ ነው መጥላት የሚንገባ። ስለዚህ ይሄ ሰራዊት ጸረ ህዝብ፣ ጸረ አማራ፣ ጸረ ኢትዮጵያ ታሪክ ነው፣ ሰራዊት ነው። ስለሆነም በአሁኗ ኢትዮጵያ ብሔራዊ ጥቅምና ሉዓላዊነቷን የሚያስጠብቅ የመከላከያ ሰራዊት መገንባት አይቻልም። መገንባት የምትችለው ብሔራዊ ጥቅሟንና ህልውናዋን ሊያስጠብቅ የሚችል ባለራዕይ መንግስት ሲመሰረትና ሲኖር ብቻ ነው። የመንግስት ነጸብራቅ ነው ሁሉም ተቋማት፣ የህዝብ አስተሳሰብና የኢኮኖሚ እድገት። በዚህ ከዚህ አንካር ነው ለናየው የሚገባ አሁን ባሁን ጊዜ ለምሳሌ የኦህዴድ መንግስት 185000 ሰራዊት አለው ግብጽ 920000 ሰራዊት አላት ወደ ውድድር ውስጥ ይገባል አሁን ከግብጽ ጋር ጦርነት እንገጥማለን እንደዚህ ነው እንደዚህ ነው ጦርነት እንገጥማለን ስለ ጦርነት እና ስለ ወታደራዊ ውቀት ግንዛቤ የሌለው ሰው ካልሆነ በስተቀር ግብጾች ሱዳንን የሚያክል ትልቅ ግዙፍ ሀገር ተሻግረው እየተመላለሱ ሊዋጉ የሚያስችላቸው የኢኮኖሚ መሰረት ወታደራዊ ልምድም የላቸውም የግብጽ ሰራዊት ብዙ ነው ግን ወታደራዊ እንቅስቃሴ የተፈተነ አይደለም ከበርካታ ዓመታት በፊት ከ45 ከ46 ዓመታት በፊት ከእስራኤል ጋር የገጠሙበት አጋጣሚ ነበር በትንሽ ሰራዊት ተበትሎ የተባረረ ሰራዊት ነው ከዚያ በኋላም ያየው ጦርነት የለም የግብጽ ሰራዊት የመከላከል ስራ ሲሰራ የቆየው ከማንም ጋር አይደለም ሙስሊም ብራዘርሁድ ከሚባለው ቀደም ሲል ተመርጦ ከተባረረው መሪ ተከታዮች ጋር
ሙርሲ ጋር
ከነ ሙርሲ ጋር ብቻ የነበረው የተወሰነ የተናጠልና የቡድን እንቅስቃሴዎችን በመከታተል ላይ ጊዜውን ያጠፋ ምንም ወታደራዊ እንቅስቃሴ ልምድ የሌለው ወታደራዊ እውቀትን የጎደለው በአጠቃላይም በዚህ የተፈተነ ያልሆነ በተራራዎች አካባቢ ሊዋጋ የሚያስችለው አቅምና ብቃት ወኔና ራዕይ የሌለው ሰራዊት ነው ያ ሰራዊት በውጊያ ላይ እስካልተፈተንክ ድረስ ጦር መሳሪያ ብቻ ስላለህ አሸናፊ ልትሆን አትችልም አሸናፊ ልትሆን ከሆነ ደግሞ በሌሎች ዘመን ባፈራቸው ቴክኖሎጂዎች ተጠቅመህ ሰዎች መስዋዕትነት በማይከፍሉበት ውጊያዎች ምናልባትም መንግስት ልታሽ መደመር ትችላለህ አሜሪካኖች ኢራቅን እንዳደረጉት አሜሪካኖች ሌሎችንም ሶሪያንና ሌሎች ሀገሮችን እንዳደረጉት ማለት ነው ግብጽ ግን ያንን የማድረግ ብቃት የላትም እርግጥ ነው በጦር መሳሪያም ሆነ በጦር ኃይል ብዛት ግብጾች ከፍተኛ ናቸው ማለት ይችላል ያ ከፍተኛነታቸው መነሻቸው የመጀመሪያ የሰራዊታቸው ግንባታ መነሻቸው እስራኤል ነው መነሻቸው ከአባይ ጋር ተያይዞ ከሱዳን ወይ ከሌላ ሊሆን ይችላል በተረፈ ግን ያ ሰራዊታቸው ውጊያ ገጥሞት በፈተና ያለፈና ብቃት ነው የታየ ተረጋግጠም አይደለም መሳሪያዎቻቸውንም ቢሆን ተኩሰው ለውጤት ያበቁ የወታደር ኃይል አይደለም በመሰረታዊነት ደግሞ ሀገርን አቋርጦ ለመዋጋት የሚያስችለው የኢኮኖሚ መሰረት የለውም የወታደራዊ እንቅስቃሴ ወይም የውጊያ ልምድ የለውም የዚህም ፍላጎት የላቸውም ማለት ብቻ ሳይሆን እና ዓለም አቀፉን ህግ መጣስ አይችሉም ሱዳንም እንደዚሁ አትፈቅድም ይሄ ማለት ብቻ ሳይሆን ያን ሁሉ ሰራዊት ብታሰልፍ አንድ ወር ብታዋጋ የምትከፍለው መስዋዕትነትና የኢኮኖሚ ክፍተት በአንድና በሁለት ሰዓታት ውስጥ በሚሳኤሎችና በጀቶች ከምትከፍለው ክፍተት ጋር ሲነጻጸር 99.9% ልዩነት አለው በመሰረቱ ስለዚህ ምን ብላን ያን ሁሉ ሰራዊት የምታገበሰብሰው የአባይ ጉዳይ ነው እኮ ቅራኔዋ ከኢትዮጵያ መንግስት ጋር ሌላ ምንም ቅራኔ የላትም እስከ አዲስ አበባ የሚያስመጣ አባይ ድልድዩን ለማፍረስ ከሆነ የተፈለገው አንድ ጀት እኮ መላክ ነው ለአንድ ቦምብ መላክ ነው የዚያ ቦምብ ዋጋ $100,000 ከሆነ ለምንድን ነው ለአንድ ወር ለሶስት ወር ለስድስት ወር ያን ሁሉ ሰራዊት እያገበሰበስ ከአምጠተ ደግሞ 10 ቢሊዮን 20 ቢሊዮን የምታፈሰው ወይም 100 ቢሊዮን የምታፈሰው ስለዚህ አዋጭ በሆነው የኢኮኖሚ ስልት አዋጭ በሆነው ወታደራዊ ስትራቴጂ እና አዋጭ በሆነው ጊዜና የአየር ሁኔታ ነው ወታደራዊ እርምጃ መውሰዱ ሁልጊዜ እንትን የሚባለው እና ከዚህ አንጻር ውጤታማ አይደለም ሰውም አብይ አህመድ የሚያታልላቸው እንግዲህ ይሄ በጣም ኢትዮጵያ የሚያጋጥማት የሚገርመው ነገር ህዝቡ በጣም ሚዛናዊ ትልቅ ህዝብ ነው መሪዎቿ ግን ዱርዬዎች ናቸው እነዚህ ዱርዬዎች እንደፈለጉ በቀጣፈቱ ቁጥር እነሱን አምነውና አምልከው ወደ እነሱ አስተሳሰብ ሲጠጉና ቁራኛ ሲሆኑ ስታይ ታፍታለህ በመሰረቱ እነሱ ለመውረር ምንም ምክንያት የላቸውም ቅድም በዘረዘርኳቸው ምክንያቶች ግን እዚሁ ጋር ተያይዞ የአማራ ህዝብ መገንዘብ ያለበት ኮንዶሚኒየም መሬት ስልጣን ስራ የስራ መስክ እና የመሳሰሉትን ለኦሮሞ ነው የሚሰጥ አማራውን ግን ቤቱን እያፈረሰ እያፈናቀለ ነው እየገደለ ነው አንድ ኦሮሞ ሲገደል 100 አማራ እየተገደለ ነው ግዛታችን እየተወረሰ ነው ምናምን ምንል ከሆነ ለምን ነው ውጊያው እኛን ይመረከታል ለምን? ከግብጽ ጋር አብይ አህመድ ሲዋዋል ሲነጋገር ብዙ ነገሮችን ሲያደርግ የግብጽን ጥቅም አልጻረርም እናንተም እኔም ጥቅማችንን በማይጎዳ ሁኔታ እናደርጋለን ይሄ ግድብ እንዳይጎዳችሁ የበኩሌን ጥረት አደርጋለሁ ሲል እኛን መጨማከረን እናሉ። ዛሬ በዙሪያው ያመጹትን ሰዎች ለማርገብና ድጋፍ ለማግኘት ሲል የሚያወራቸውን ወሬዎች እንከተለው። ትናንትና ኦነጎቹ ከግብጽ በጀት የተቀበሉ ሲወቁን የነበሩ እንደገና ደግሞ አማራን እናጠፋለን ከኦሮሞ ጋር ሲሉን የነበሩ ኦሮሞዎች ተሰልፈው ራሳቸው የኦሮሞ መንግስት ሲቀመጥ እንደሱ ያን ሲዋሉ እኛንም መች አሳተፉን እና ነው ዛሬ ሲቸገሩ ለነሱ ውጊያ የምንሞትላቸው ለምን አናስብ? እኔ ማስታውሰው ከ1928 እስከ 33 ንጉሥ ኃይለ ሥላሴ በነበረው የጣሊያን ወረራ ንጉሥ ኃይለ ሥላሴ ሸሸ። እንዲያውም ሰሞኑን ሐውልቱ በመፍረሱ ብዙ አማራ ሲዳደድ አይቻለሁ። አማራውን በጣሊያን የመርዝ ጭስ አያይዞት የሄደ ሰውዬ ይህ ሰውዬ ባለ እውነታ ነው ተብሎ በሁለተኛው የዓለም ጦርነት ምክንያት ጣሊያን ከጥቅም ውጭ በመሆኗና በመልቀቋ በአርበኞቻችንም ጥረት በተገኘ ድል መጥቶ እንደገና ቀንበር ያስገባልን ሰው አሁን ሐውልቱ ፈረሰ እንደዚህ ሆነ ተብሎ መታዘኑ ያስገርመኛል። በሌላ በኩል ብሔሩንም አለማወቅ ነው። ከዚህ ኃይለ ሥላሴ ኦሮሞ ነው። ስለዚህ ኦሮሞዎች ቢያፈርሱት ኦሮሞዎች ቢገነቡት እኛ ምን ያሳስበን? ምን ያሳስበናል? ለአማራ ምን ጠቅሞታል? ከዚህ ኃይለ ሥላሴ እኮ በ1950ዎቹ እኮ የጎጃም ህዝብ ብር 50 ግብር ተጥሎበት አንድ ብር ብቻ ይበቃኛል በዛብኝ ገንዘብ ብሎ በመከራከሩ በአውሮፕላን የተደበደበ ህዝብ እኮ ነው። ያገው ምድርን ህዝብ በዳሞት ላይ አዘምቶ እርስ በርሱ ያናቆረ ሰውዬ እኮ ንጉስ እኮ ነው። በ1920ዎቹ የጎንደርን ህዝብ እርስ በርሱ ወንድማማችን አጣልቶ በነበረው ጦርነት የመጀመሪያው የአውሮፕላን ጦርነት የፈጸመና ህዝብን የፈጀ ሰው እኮ ነው። በዚያን ዘመን ከፍተኛውን ግብር የሚከፍለው አማራ ነው። ከፍተኛውን ኢንፍራስትራክቸር፣ ትምህርት ቤት፣ የጤና ተቋማትና መንገድ ይሰራ የነበረው ግን ለኦሮሚያ ክልል ነው። ይሰውኝ እና ይሄ ለሆነበት ይኸው ሲዋቀ ኑሮ ጠብቆ ስልጣኑ ሰጠው። ሲዋቁ የነበሩት አርበኞች ተበት ነው እንበላይ ዘለቀ ተሰጥነው ሌሎችም እንደዚሁ ታጥረው ባንዳዎች ተከትለውት የሄዱትና እዛ ሎሪ ሆኖ ያገለግሉ የነበሩ በአገር ቤትም ለጣሊያን ሲያገለግሉና እንቁላል ሲገዙ የነበሩ ሰዎች ወደ ሹመት መጡ። ስለዚህ ይሄን ለምን አናስበው? ሌላ ከ1967 እስከ 83 ያለውን ደግሞ ማየት እንችላለን። እስከ 83 የኦሮሞ መንግስት ነው፣ ኃይለ ሥላሴ የኦሮሞ መንግስት ነው፣ ሚኒስትሮቹም በሙሉ ይሄን የደርግ መንግስትም የኦሮሞ መንግስት ነው። ይሄ ሰውዬ ሲሸሽ እኮ እሱን ተማምኖ ሲዋጋ የነበረ በመቶ ሺዎች የሚቆጠር ጀግና ኢትዮጵያዊ ሰራዊት ከሁሉም ብሔር የተውጣጣ ኢትዮጵያዊነቱን እንጂ ብሔሩን የማያውቅ ሰራዊት በትኖት የሄደ ሰው ነው። እና ታዲያ አሁን ይሄ ሰውዬ መንግዬ እየተባለ ልደቱ በየፌስቡክ ሲከበር አያሳፍርም? ከ1990 እስከ 91 ዓመተ ምህረት ለሁለት ዓመታት ደግሞ በሻቢያና በወያኔዎች መካከል የነበረ ጦርነት የባድመ የጾረናና የሽራሮን ማየት እንችላለን። የሁለት ትግሬዎች የድንበር ይገባኛል ጥያቄ ሲዋጉ አብዛኛው አላቂ አማራ ነው። ጦርነቱ ከተጠናቀቀ በኋላ ማን ገባለው ነው የተባለ። ጦርነቱ ትክክል አልነበረ፣ ያዘዙትም ትክክል አይደለም፣ እየሄደ ያለቀውም በራሱ ጉዳይ ነው። ፈንጂ ጠራጊ ያደረገው የትግራይን አህያና አማራ ነው። ፈንጂ ጠራጊ እና ታዲያ እንዴት ነው በየዘመኑ እየሄድን ራሳችን ለማይወክለን ለእኛ ጥቅም ላልቆመ መንግስት ይህን መስዋዕትነት የምንከፍልበት ምክንያት ከአማራነት ጋር ምን አይነት የዋህነት ነው ያለው? በእርግጥ ሌሎች እንደሚሉን ይሄ ከየብሔሩ የተውጣጣ በውትድርና ሲያገለግል የኖረ ስብስብ ነው እንጂ አማራ የሚባል ብሔር የለም፣ ይሄ የሎሌ ስብስብ ነው እንደሚሉን አይነት በትክክል መልስ ሳይች ሆነ እኮ ተገኘ። እና ትክክል አይደለም ነው በመሰረቱ እኛን የሚያሳድፈት መሰረታዊ ነገር የለም። ኮንዶሚኒየም የተከለከለ ሰው ያ ሳንቲም ዋጋ ስለቀነሰለት ዳቦ ላይ በሰዋትነት ይከፍላል እንዴ? ደሙ ያፈሰ ነው ሁሉ እንደ ጥቅሙ ነው ማለት ያለበት እኮ እንደ ጥቅሙ በጥቅሙ ልክ ነው በሀገርህ ስለዚህ በጥቅሙ ልክ ነው በሰዋትነት ልትከፍል ወይም ልትሰለፍ የሚገባው በያስባለውና በአጠቃላይ ግን በአጠቃላይ ማጠንጠኛው የመንግስታዊ ስርዓቱ የማይረባና በህር ተቆርስ ከሆነ ድረስ የመከላከያ የደህንነት ወይም የሌሎች ተቋማት ፍትሃዊነት አጠያቂ ስለሆነ ሰራዊቱ ሀገራዊ ነው ብሎ ለማስቀመጥ አስፈል አስቸጋሪ ስለሆነ ትክክለም ስላልሆነ እኛንም ስለማይወክለን ብሔራዊ ሰራዊት ምን የሚለው እርግጥ ነው ያንዲ ኦሮሞ የብሔር ሰራዊት ብሎ መስቀስ ብቻ
ነው የሚልም ነጣለኝ በዚህ ውጭ ነው ለታም ትሩ ነው ተያለው ተንበሰፊን ይልክበት አድማጮቻችን የምታዳምጡት የኢትዮጵያነት ሬዲዮ ነው ውይይቱ ካቷ ያያለ መንገሻጋ ነው ውይይታችን ይቀጥላል እስቲ እንግዲህ በዚሁ ረፍትም ሳናረግ ሰዓታችንም ትንሽ አራዝመናል የዛሬውን የኢንተርቪው ጊዜና አንድ ሞሌላ ሐሳብ ጉዳይ ላንሳልህ ስለማራው ሁሉና ትግል ስናነሳ መቼም አንድ ጉዳይ መልሰ መላልሰን ማንሳት ያለብን ጉዳይ በአማራው ውስጥ በተነሱ ቅራኔዎች ምንም መፍትሄ አላገኘለት በጀነራል ሳምነጽጌ ህይወት የተሰውለትን የአማራ ህልውና ጥያቄ ዙሪያ ብዙ ነገር እየተሰጋቡ ነው። በባንዳነትም የተሰለፉ አሉ። ከዚህ ከስዊድን የሄዱ እንደናበረ አዳሙ አለበል ይባሉ አለበል ነው ወንበዴዎች የነበሩ ለአላገዛዙ አሁን አሽከር በመሆን እንጀራን ተፈራን ቢሆን እንደዚሁ መኮንን በመኮንነት የሚያገለግሉ ሌሎች ምስክርነት እየሰጡ ነው። ተናጋሪ ተከላካይ በሌለበት ሁኔታ ቅጥፈታቸውን እያስደመጡ ነው። ሰዎችንም እያስገደሉ ነው። እና ይሄ የሰኔ 15ቱ ሴራ በቀጣው ያማራውን ህልውና ትግል ላይ ከፍተኛ ተጽዕኖ ያሳደረ ነው። ይሄ ልዩነትን ፈጥሯል። እንደውም በቅርብ ጊዜ ከለከለ በዚህ መንደር በዛ መንደር እየተባባሉ በአሜሪካን በምንም እየተሻሻሙ ይመስላልና ይሄ ነገር እስከ መፍትሄ አለው ብለ ታስባለህ? ይሄንን ሁኔታ ለመመልከት ያቃተን ለምንድነው? በዚህ ምን ዛሬውስ ገብተን ምን ጨቃጨቅበት ነገር እውነትን አግኝተናል በጃችን ይዘናል? ራስዎ አገዛዙ እንኳን ሁኔታውን በመርምሮ በይፋ ለማስቀመጥም ካገዛዙ ምናምነው ነገር የለም። ቅጥፈትና ወንጀለኛ ድርጅት በመሆኑ እውነቱን ያወጣል የሚል ነገር ግን አማራው እንደው ራሱ አስቦ አውጥቶ አውርዶ ይሄ ነገር እንዴት እንደተፈጸመ ለምን እንደተካሄደ እና ቢይ ምን እንዳደረጉ በደሴ ንግግሩ በመቀሌ ሄዶ ነው ከአክሱም ሲመለስ ምን እንዳደረገ በአንድ ሳምንት ውስጥ ግድያዎች እንዴት እንደተካሄደ ሁሉ ነገሮች በስዕላዊ ነገሮች እንኳን ቢገለጹ ብዙ ሀቆች አሉ። እና አማራው ግን ይሄንን ነገር እየመነዘረ የራሱን መጎዳት የራሱን መጥፋት እያመቻቸን ያለው እና በአንዳነት የሚገቡት አሁን ቀደም እየነገለጽኳችሁ እንደነበራ ዳሙ ያሉት አለበል ምናብ ይባል የሻቢያ አሽከሮች የነበሩ እነዚህ ዛሬ በአሳምነው ላይ ከፍተኛ የሆነ ዘመን ቻያካያዱ ነውና ይሄ ነገር እንዴት መለከተዋል? እስቲ በዚህ ዙሪያ ላይ ደግሞ አጠር ያለ ቆይታ እናድርግ። መስመሩ ያንተ ነው።
አመሰግናለሁ። ትክክል ነው። ይሄ ሰኔ 15ን እንዳለመታደል ሆኖ ሌሎቹ ብሔሮች በወቅታዊና በሚቀጥሉት ሐሳቦቻቸው ላይ ነው የሚሄዱት፣ በሚከተለው ራያቸው ላይ ነው ገፍተው የሚከተሉ። እኛ ግን በባለፉት ታሪኮች ብቻ ተተብተበን ነው የኖርነው። የሚኒሊክ የቴዎድሮስ ዘሪ በላይ ዘርስነን ይሄ ማለት ያለፈው ናፋቂዎች ነን ማለት ነው። አሁን መሆን አንችልም በሚል ተስፋ ቆራጭነት ስሜት እና የበታችነት ችግር የተሰናወተው ማህበረሰብ መፈጠሩ ነው የሚያሳየው። የባለፈውን ትተን ወደፊት የምንገፋበትን አዲስ ሐሳብ መቼ ያዝ ነው ይሄንን ለማያዝ የተሰጋጀ ህብረተሰብ አለማየት ነው አንዱ ችግር። እና የሰኔ 15 2011 እየተባለ አሁንም እየተጠቀሰ ያለው እሱ በአጠቃላይ ያለፈ ነገር ነው። በሰኔ 15 2011 ላይ ሁሉም አማራዎች ናቸው የተገደሉት። የትኛው አማራ ከየትኛው አማራ ይሻላል ህብረተሰቡ ያውቃል፣ በሚገባ ያውቃል። ግን የመሻል ያለመሻሉ ሳይሆን እንደ ትግሬዎቹም እንደ ኦሮሞዎቹም ብናስብ ግን እነሱ በወገናቸው አይጨክኑም። ወገናቸውን እንደየሁኔታው እንዴት ማያዝ እንዳለባቸው የተገነዘቡ የፖለቲካ ድርጅቶች መስርተዋል። ጥሩ የፖለቲካ መሪዎችም አሏቸው። ወደፊት ብቻ እንዲያስቡ የሚያደርግ በመሰረታዊ ጉዳይ ላይ ቅራኔ እስከሌለ ድረስ ትንንሽ ቅራኔዎችን ሂደት እንደሚፈታቸው ወይም በእነሱ ብርታት መፈታት እንዳለባቸው ያስባሉ። እኛ ጋር ግን ይሄ የለም። ዞሮ ዞሮ ግን ሰኔ 15 አልፏል። ሰዎቻችንን አጥተናል። በከነዚህ ሰዎች ጋር ተያይዞ አሁንም ያንን እየተጋገሙ መናገሩ ትርጉም የለውም። በየጊዜው ከሌ ነበር ጥፋተኛ እንደዚህ ነበር ጥፋተኛ ይሄ ሁሉ ተገቢ አይደለም። ትልቁ ነገር ጠንካራ የአማራን መሪ ከማጥፋት አንፃር የአማራን ህዝብ በጎጥ ከመከፋፈል አንፃር አማራ የታጠቀ ኃይል እንዳይኖረውና አማራ ወደ አንድ አስተሳሰብ እንዳይመጣ በመፈለግ ህወሓትና ኦነግ ወይም ኦህዴድ የፈጸሙት ተግባር እንደሆነ በወቅቱ እኔ ካንተምና ከሌሎች ሚዲያዎች ጋር በተነጋገር ነበር ቻለኝ። ለምሳሌ ለማስታወስ ያህል በወቅቱ ይህንን በተመለከተ መግለጽ የሚችለው ቃል አቀባዩ ነው። ግን ጠቅላይ ሚኒስትሩ በፍጥነት ወጥቶ ከሌን ከሌ ገደለው ብሎ የተናገረው ራሱ ነው። የሚያሳዝን ነው። አሁን ለምንድን ነው አንድ ዘፋኝ ኦሮሚያ ውስጥ ሲሞት እነ ከሌ ናቸው የገደሉት እና ለምን ተገደለ ለምን አላለም ጠቅላይ ሚኒስትሩ? የፖሊስ ኮሚሽን ቃል አቀባይ ነው የተናገረው። ይህንን በተመለከተ የሚመለከተውም ያ ስለሆነ ተመልከት። ይሄ ማለት የተደራጀ ሀሳብ እንደነበረ ያሳያል። በሌላ በኩል አብይ ሱዳን ነበረ። ከሱዳን ወደ ትግራይ ሂዶ ከደብረ ጽዮን ጋር ነው የቆየው። ከደብረ ጽዮን ጋር ተመልሶ ደግሞ ወሎ ውስጥ ስብሰባ ነበረው። ስለ በጀት ስልጠና ይሰጣቸው የነበሩ በሸለቆ ስልጠና ወታደራዊ ስልጠና ይሰጣቸው የነበሩ የአማራ ልዩ ኃይል አባላት የቀለብና የዩኒፎርም የህክምናም ልዩ ልዩ በጀት ስለተቋረጠባቸው እንዲቋረጥ ስለተደረገ ይጨመርልን ወይም በጀቱ ይቀጥልልን ተብሎ ስለተጠየቀ አማራ ለልማት ሳይሆን ለወታደር ግንባታ ነው ያለው ማስታወስ ይበቃል። ለምንድን ነው የኦሮሞ የወታደራዊ ግንባታ እስካሁን ድረስ የቀጠለ ታዲያ? አማራ የአማራ ግብር እኮ ወታደር የኦሮሞ ነው ወታደር አሁን እያሰለጠነ ያለ እንጂ ኦሮሞ በሚገብረው ብቻም አይደለም። ይሄን ተወቀን አማራ የራሱን ግብር ብቻ በራሱ እንኳን በጀት አርጎ ቢጠቀም ራሱን ማስተዳደር ይችላል። እነሱን አይለምንም። የትግራይ ህዝብ እኮ የሚመደብለት በጀት አንድ ሶስተኛውን እንኳን በግብር መልክ ለማከለይ መንግስት ገቢ ሳያደርጉ እኮ ነው አንድ ሶስተኛ። የአማራ ህዝብ ግን ከሚከፍለው ግብር አንድ አስረኛው እንኳን አይደርሰው። ስለዚህ የሚያሳዝነህ ፋሽስቶች እየተቀያየሩ ይህን የውሃ አማራ ይጫወቱበታል። ድራማ ነው እኮ ኢትዮጵያ ውስጥ ያለው ላለፉት 30 ዓመታት ድራማ ነው። መንግስቱ ኃይለማርያም የሚሉት ማተላ ድራማ ነው ሲሰራ ቆይቶ ሄደው ድራማ ከሲአይኤ ጋር ሲሰራው የቆየውን ድራማ ሌላው ቀርቶ እንትኖች ስፔሌ የደቡብ ሱዳን ነጻ አውጪ ግንባር እነ ጆንጋራም ጦርነቱ እያየለ መጥቷል። ስለዚህ እኛ አንድ ግንባር ስጠንና አብረን እንዋጋ እንኳን ሲሉት አይ አያስፈልግም እናንተ የምትሳተፉበት ጦርነት አይደለም እኔም መፍትሄ ይፈልግለታለሁ ብሎ እሱስ ከአሜሪካኖች ጋር ለድርድር ቀጥሏል። መጀመሪያ ከኮሪያ ጋር ነው የቀጠለ እናንተ ጋር ጥገኝነት ፈልጋለሁ መምጣት። ተመልከት እንግዲህ ያን ሁሉ ህዝብ አራግፎት ያን ሁሉ ሰራዊት ሜዳ ላይ ጥሎት ሶስት ዲቃሎቹን ተሸክሞ ወደ ሜዳ ከብት እና እንዲህ ነው። እነዚህ አሁን ይሄም ሰውዬ የተነከረ ነገር አሁን ጆሃርን አሰረ በቀለ ሌሎችንም እንደዚሁ እያደረገ ነው። ይችን ባያደርግ ኖሮ ይሸሽ ነበረ። አሉላ ሰለሞን ባለፈው የተናገረው ነገር አለ። ምንም ቢሆን ዘረኛ ትግሬ እና ጸረ አማራ ላይ የሆነ ጋንግሪን ነው ግንደው የሚናገራቸው ግን በዚህ ሰውዬ ላይ ፋክት ነው። ደቃ አሁን ኤርትራ ሄደህ ትከትማታለህ እንጂ የሚያስቀጥል ነገር የለም ሲለው ነበረ። ትክክል ነው። ያቺ ሁኔታ እንደመጣች ስጋት ውስጥ እንደገባ ሲገባው ነው እንደዛ ያደረገው። እና ያን ጊዜ አሁን ብአዴንን የሚመሩት የዛሬ 25 ዓመት ሁሉ አብረው የነበሩ ናቸው። አማራውን ሲበድሉ ሲያሰቃዩ፣ ጥቅሙን ሲረግጡ፣ ኤርትራውያንና ትግሬዎችን ተቀብለው ሲያስተናግዱ የነበሩ ሰዎች ናቸው። ምን ይጠቅሙናል? እና እነዚህ ሰዎች ለምሳሌ ደመቀ መኮንን ማየት እኮ ይችላል። ይሄ ሰውዬ አማራም አይደለም ለነገሩ። ይሄ ሰውዬ አዲስ አበባ ቤት ውስጥ እያለ ነው ሁኔታው የተፈጸመው። ባልሰማሁበት ውጭ ሀገር በሄድኩበት ችግሩን አይቼ ችግሩ ሲሰማ በጣም አዘንኩኝ። የእሱ በረራ የነበረው በኢትዮጵያ አቆጣጠር ከሌሊቱ 6 ሰዓት ባህር ዳር ላይ ያ ችግር የተፈጸመው ከቀኑ 11 ሰዓት ከ7 ሰዓት በፊት ቀድሞ እና ምን ያ የሚጫወቱብን ደሞ ሰው እቺ እንን እንን ነው እንኳን ተገንዘው መጥላት ሌላ ነገር ባያደርግ መጥላት እንኳን እንዳይቺ ነገሮችን ከስር መሰረታቸው ለማፈላለግ ፍላጎት ያለ መኖርን ስታይ ታዝናለህና ሆን ተብሎ ታቅዶ የተደረገ ነው። ያን ጊዜ በጀቱንም በተመለከተ በጀት እንዳይሰጥ አብይ ከላይ ሲከለክል ደመቀ ነው ያስፈጸመው። ከደመቀ ቀጥሎ ደግሞ ሌሎች ናቸው ያስፈጸሙት። በዚያው መሰረት ያሰራዊት ከህብረተሰቡ በሚደረግለት በትልቅ ችግር ውስጥ አልፎ ነው በዛ ደረጃ የደረሰው። እና ያን ሰራዊት ማጥፋት ስለተፈለገ ህወሓትና ኦህዴድ ተደራጅተው አጫረሷቸው። ከዚያ በኋላ ያየውን ክፍተት እየተፈጠረ መጣ፣ በጎጥ ማሰብ መጣ። ይበለጥ በፊትም ነበረ ህወሓቶች የዘረጉት የጎጥ አስተሳሰብ ነበረ፣ ከዚህ አሁን አጠናከሩት። አሁን እየጠነከረ መጣ። ይሄ የጎጥ መጠናከር ደግሞ በሳይበር ጭምር ሳይቀር ነው። በቃ የተወሰኑ አካባቢ ሰዎች ተደራጅተው በማህበራዊ ሚዲያ ተደራጅተው ሌላውን አካባቢ አታክ የማድረግ ሌላውም ሌላውን አካባቢ እንደዚህ። ግን ሁሉም ነው የሚያልቀው። ኦህዴድ እስካለ ድረስ ሁሉም ያልቃል፣ ህወሓት እስካለ ድረስ ሁሉም ያልቃል። አንዱን የተወሰነውን ኃይል ለይቶ የሚያጠፋው የለም። ከአንድ የተወሰነ ኃይል ከአንድ የተወሰነ አካባቢ የተወሰኑ በየስርዓቱ የተወሰኑ ባለስልጣናት ሊወጡ ይችላሉ። የስርዓቱ ደጋፊዎች የስርዓቱ ባለስልጣናት ሊኖሩ ይችላሉ። መላኩ ተፈራን ይነሳል፣ አሁን አምባቸው መኮንን ይነሳል። አሁን እነዚህ ሁሉ የተነሱት ከደብረ ታቦር ነው ወይም ከደቡብ ጎንደር ነው ምናምን ይባላል። የታሪክ አጋጣሚ ነው ይሄ፣ የታሪክ አጋጣሚ ነው። ንጉስ ቴዎድሮስ እኮ የተነሳው ከቋራ ነው እንዴ? ንጉስ ሚካኤልም የተነሱት እኮ ከአንኮበር ነው፣ ከሸዋ ነው። ሌሎችም እነ በላይ ዘለቀም የተነሱበት ልዩ ልዩ ቦታዎች አሏቸው። እና ከአንድ ቦታ ላይ እንዲፈጠሩ ያ ህብረተሰብ የተለየ አስተሳሰብ እንዲኖረውም ተደርጎ የተቀረጸ አይደለም። ማስታወስ ይበቃል። ሰማ 1982 እኔ በወቅቱ የነበርኩበት ስለሆነ አስታውሳለሁ። ህወሓት ደብረታቦርና ጉናን ለወረራ በምትመጣበት ጊዜ በደርግ መንግስት በተደረገው ጥሪ ህብረተሰቡ ጠመንጃ እና ጥይቱን ወይም ትጥቁን ራሳችሁ ውሰዱ፣ የህወሓትን ሰራዊት ግን አሳዳችሁ ደምስሱ ተብሎ ጥሪ ሲቀርብለት ያ ህዝብ ህወሓትን ድራሹን አጥፍቶ ነው ከአማራ ክልል ያስወገዳት። ወሎ ውስጥ ስትፈነጭ ነበረ፣ ሰሜን ጎንደር ውስጥ ስትፈነጭ ነበረ፣ በለሳም መኖሪያዋ ነበረ፣ ታች አርማጭሆ መኖሪያዋ ነበረ፣ ሁመራ ጠለምት መኖሪያዋ ነበረ። ደቡብ ጎንደር ነው ጠራርጎ ያባረራት። ያን ጊዜ ህወሓት በኮንቬንሽናል ውጊያ ወይም በዚህ በኮንቬንሽናል አርሚ በመደበኛው የሀገሪቱ ሰራዊት እንኳን ደርሶባት የማያውቀው ጥቃት በ1982 የካቲት ይመስለኛል ተመታ ነው ወደ ትግራይ እየተመለሰችው። ያን ጊዜ አስታውሳለሁ የደቡብ ጎንደር አርሶ አደር አስከሬን ቀበር እየተባለ በየቦታው እየሄደ በየእርሻው የወደቀውን ትግሬ እያነሳ እና የተወሰኑ ባንዳ የበለሳና የወሎ ሰዎች አብረው አልቀው ነበር እነሱን ሁሉ ሲቀበር የነበረው። ይሄ ያጀግና ሰራዊት ያጀግና ህዝብ ነው። ስለ ሉዓላዊነቱ ስለ አማራነቱ ቀድሞ የተገነዘበ ጀግና ህዝብ ነው። ያንን የፈጸመ እኮ ሌላ ቦታ የለም። ከዚያ በኋላ ተመልሰው ተደራጅተው ሲመጡ በከሰራ ነው አልፎ ሸዋ የደረሱ። ስለዚህ ዝም ብሎ በጥራዝ መጠቅና ነገሮችን በሙሉ ሳናስባቸውና ሳናስተውል አንድን አካባቢ የማይረባ ባንዳ ሌላው አካባቢ ደግሞ የአርበኝነት ተምሳሌት እያደረጉ መልቀስ ተገቢ አይደለም። አስታውሳለሁ ከደብረ ታቦሩ የህዝብ ምት በኋላ ነው ህወሓት ተመልሳ ወደ ትግራይ ሁለት ልጅ ያለው አንድ ሶስት ያለው ሁለት አራትም ያለው ሁለት ይስ በቃ አማራዎች መልሰው መተውናል፣ ተመልሰን እየመጣናቸው ስልጣኑን መያዝ አለብን እያሉ እነ መለስ እነ ስብሐት ነጋ ትግራይን እየቀሰቀሱ የነበሩት። የትግራይ ህዝብ ግን መጀመሪያም አማራን ከሀገራችን እናስወጣ እንምታ ብለን ብላችሁ ባላችሁን መሰረት ነው ልጆቻችሁን የሰጠናችሁ፣ ገንዘብ እየደጎምን ደግሞ ለዚህ ውጊያ በቃናችሁ፣ ተመልሳችሁ ከጠላቶቻችን አማራ ህዝብ ውስጥ ለምን ትወስዷቸዋላችሁ ነው ያሏቸው። ማዕከላዊ መንግስቱን ይዘን 10 ዓመት እንኳን ቆይተን ሀገሪቱን በታትነን ካልተመለስን በስተቀር ትግራይን መጥቶ የሚደበድብ አውሮፕላን በተመቻቸው ጊዜ ደግሞ የመጡ የሚያጠቁን የአማራ ሰራዊት መቆሙ ስለማይችል ያለን አማራጭ ሀገሪቱን መበተን፣ በ10 ዓመት ግዛታችን ዘመን ደግሞ በአመት 10 ፋብሪካ ብንተክል ለትግራይ አርባ ፋብሪካዎች ተክለን የምስራቅ አፍሪካ ታይዋን እንሆናለን ብሎ ነው የቀሰቀሰው። ይሄ እውነተኛ ተጨባጭ ነገር ነው። ይህንን ሁሉ የስትራቴጂ የታክቲክ አዳዲስ ነገሮችን እንዲፈጥሩ ምክንያት የሆነን ጀግና ህዝብ በምን ተምሳሌት ነው? በምንድን ነው ብለ በከዘራ እንኳን ሲመጡ ለማየት ስትሸማቀቅ የነበርኩ ሁሉ ተነስ ይሄ አካባቢ ህዝብ የማይረባ ይህ ህዝብ ባንዳነት የለም። ግለሰቦች ባንዳ ሊሆኑ ይችላሉ። መላኩ ተፈራን የደቡብ ጎንደር ሰው የሚጠላውን ያህል የሌላው አካባቢ ሰው አይጠላውም። ምክንያቱም የደቡብ ጎንደርን ሰው ነው ሙልክ አድርጎ የጨረሰው ወጣት አልባ ያደረገው። አምባቸው መኮንን እንደዚህ አምባቸው መኮንን ምን እንደሰራለት ምን እንዳልሰራለት ያውቃል። ከአምባቸው ጋር የሞተ ለምሳሌ እዘዝ የሚባላል እኔ እዘዝ የተወለደበትን አካባቢ በሙሉ አውቀዋለሁ። የሰራቸውንም ወንጀሎች ያውቃቸዋለሁ። እዘዝ የተባለን ሰው አሁን ትልቅ ጀግና ነበረ። እንደዚህ ንጹሐንን እኮ አርሶ አደሮችን አሰቃይቶ ስለጨፈጨፈ ቆልቅ ደቡብ ጎንደር ቅናፋ በሚባል አካባቢ በተለይ እና ጉና በሚባሉት አካባቢዎች ስለ ነጻነታቸው የተወሰነ እንቅስቃሴ ያደርጉ የነበሩ ተዋጊዎችን ትቀልባላችሁ እየተባለ አርሶ አደሩ ብልቱ እየተኮላሸ በሴቶች ብልት ውስጥ እንጨት እየተከተተ ሲጫወትባቸው እኮ የነበረ ሰው ነው። ያ ሰው እኮ ይሄ ደንቆሮ እዘት የሚባል ሰው እኔ ሙት ወቃት መሆን አይገባኝም፣ ግን ይሄ ሰው የደቡብ ጎንደር ሰው እዛም ዘመዶቹ ራሳቸው እንዳይቀበርብን ነው ያሉት፣ እንዳይለቀስብን፣ እንዳይመጣብን እዚህ። አንደኛ ከሰው ነጥሎናል ሰው እየጨፈጨፈ፣ ሁለተኛ እኛንም ሲከታተልን ሲያስጨፈጨፈ ነው ይኑር ነው ያሉት። ስለዚህ ይሄ በመሆኑ እከሌ እንደዚህ ነው እከሌ እንደዚህ ነው ማለቱን እንትወውና ወደ አንድነታችን ተመልሰን ስለሚያልቀው አማራ ብናስብለት ይሻላል ነው። ሁላችንም አሁን የምንለፈልፈው የመለፍለፍ ሱስ ኖሮብን አይደለም፣ የሚዲያ ፍላጎትም አድሮብን አይደለም፣ በዚህም የሚገኘን ገንዘባዊና ማህበራዊ ጠቀሜታ ኖሮም አይደለም። ትልቁ ነገር ግን መስዋዕትነት፣ አንተም እንደምታውቀው አንተም ገንዘብን እየጨፈጨፍክ ለዚህ ሚዲያ የተለያዩ ሀሳቦች እንዲቀርቡ የምታደርገው ጊዜንም የምትሰዋው አእምሮን የምታስጨንቀው የበኩሌን አስተዋጽኦ ላድርግ ብለህ ነው። በአንተ ታሪክ ውስጥ ከ30 እና 35 ዓመታት በላይ መስዋዕትነት ከፍለሃል። በተለያዩ የፖለቲካ ድርጅቶች ሀገሪቱ ወደ ዴሞክራሲያዊ ስርዓት እንድትመጣ በገንዘብ በጊዜ በደምህ በሁለመና ይሄ የሆነበት ምክንያት ስልጣን ፈልገህ አይደለም፣ ዝና ፈልገህም አይደለም። ያ ሁሉ አላገኘኸው። ያገኘኸው ነገር ግን እርካታ ነው። ያገኘኸው ነገር ግን ታሪክ የማይረሳው ትልቅ አሻራ ጥለህ እያለፍክ ነው። ስለዚህ የሁላችንም ጥረት ይሄ ነው። ተደማምጠን ይልቁንስ፣ እየተሰማማን ይልቁንስ፣ አማራ ለአማራው እየተኳኋነ ይልቁንስ ስለ ችን ብናስብ ይሻላል። አንዱ አንዱ ሲቆጭቀው የገረድ ባህሪ ተላብሶ ዝም ብሎ በሐሜት ተኝቶ የቺ ዝም ብለን ከንቱ የሆነ ባህል አለን። ያንን የሐሜት ባህል ተሸክመን እርስ በርሳችን ተፋቅረን ገመዳችን እርስ በርሳችንም ተነጋግረን በድክመቶቻችን ላይ ዘምተን ተባብረን አንድነታችን አጠናክረን ስለ ነጻነታችን ብንዋጋ ይሻላል። አሁን ትናንትና ገንዘብ አናዋጣም በማለታችን ምክንያት ሌሎች አስተባባሪዎች ስለነበሩ ከሶስት ዓመት በፊት ያንን የትግሬ መንግስት እንዳልነበር አድርገነዋል። የገንዘብ ማዕቀብ በመደረጉ ምክንያት አሁን ስለምን አናደርግም? አማራው እያለቀ ነው። አብዛኛው ገንዘብ ደግሞ የሚላከው ከአማራው ህዝብ ነው። ውጭ የሚገኘው አብዛኛው አማራ ነው። ለምን ገንዘብ እንልካለን? ለምን የምንልክባቸው ሌሎች መንገዶች እየፈለግን በዚያ መንገድ እየተጠቀምን ገንዘብ አልባ እናደርገው? ይህንን መንግስት የተለያዩ ስራዎች ሳቦታጆች እንዲፈጸሙ በማድረግ የገንዘብ ጥረት እንዲገጥመው በማድረግ የተለያዩ ስራዎችን በመስራት ዓለም አቀፍ ተቀባይነት እንዳይኖረው በማድረግ ከተናጠል እስከ ቡድን ድረስ በመዝመን ለምንድን ነው ስራዎቻችን የማንሰራ? አማራው ተከባሪ የማይሆነው? አማራው ሁልጊዜ ታላቅ ህዝቦች እንላለን እና አንድ ወሮ ታላቅ ምን ነው እንዴ? አንድ ወሮ ነው ሲሞት ምቶ አማራ አብሮ አጃቢ ሆኖ የሚቀበል
ይተገበል
ይወረድ እኮ ነው። ምን ሞት እኮ ነው ምን ታላቅ ነን እኛ። ስለዚህ ይሄንን ብናስብና ይሄንን ታሪክ ይሄንን ስራ ብንሰራ ጥሩ ነው። ታሪክ የማይሽረው የጎጠኝነት ስህተት እየተፈጠረ ነው ያለው። ለዘመዶቻችን መጥፎ ተምሳሌት እየሆነ ነው ያለው በውጭ ያለነው ሰዎች። ስለዚህ ይሄንን የሰኔ 15ቱን ማቆንቆኑን ትተን ከኔ የተሻለ ነው ከኔ አይሻልም የሚለውን የምንተወውና ወደሚሻለው ወደሚቀጥለው ነጻ በሚያወጣን መንገድ ብንሄድ ይሻላል። በተረፈ የባዕዴንን መሪዎች አይተናቸዋል። ባዕዴን ነጻ እንደማያወጣን بعدين يلقونس يهواتنا أوديت تلقوا الرماج مهونون أي سنوع النزي بعدين وش بعلو بذكونو سدس نتب زتين لأنه فتحاس من كامجات بهز بكوترا سدس نتب زتين ميليان يا مارهز بكوترا انجان ستقرقوان بزي مخنات لما الدبلت كميشيلو بجت كفتن يا قناك ستقرقو بطال من الباتم سدس نتب زتين وي هي سوات ميكمتو ميليان هز بكوترا وستقعتو اللت قولتن يا كوترا فكاهدو بط بيهون نورو كما تسلاسة سدس بلاي يداسنا يزاف سرت مرتبيت وش قالوا تبلو بعلى بلاي بونو معاك نجر بعمارة كلل يوم كبرون بسرعة بني كفل لين وصاي كفل انت فلقة يتلاقي مزارة المالية يتسرع لك كبرون بني كفل هزب انت عينة بدل تاريكا ويستفت سيسرة بعدين وش كون ببروا هون مالو كتو وزفو كرواتو ناس عمرو زتة تقوالل عندو لزستة وش عمرو يوم كورو ميتو كلو يتكمت بالمثلاني وش سنازي النزين نتواجهونا باتك علي رأس براساتين تبابرن وستاتين بعدين وش قطعال أرزان يوهون بقوت ميكافات بلن بعدين نو أودين نو هواد نو كفيلو جوي عما راس ميزو دقمو راساتو تقريوش ناتجو وروموش ناتجو ليروشو ناتجو سنزي إهنن أستساسون بايتي بقال نا سنة تعلن بمن يوم فيسبوك ترى يوشة مرجعات سنة تعلن ودراسة جنت مجلسين لأن سنة تعلن من نادر قاتشو اللي هتشرش تقولون من التابل ترث من نادر تقول لما درك قال ما يمكن يوقف قد وين يجنز وين ينكس كافي بوت عن ناريدوش مثلا تعيش كروتشي مرجعات دراسة جنت قال بينو ربن بيانس بيانس يما نقوم يقبان من فكفتنا لأننا تعلن خلق دنكاراني هون النقر سانسارا عارفان بمكامت تقلون بالنابز يبلتي يتقمعنا ملو
مليكو كل شعر تقام ترو الشعر انجليس اللي تقلون قزان ناستوات وملكة ياستاون عدنا قوات بتاعم سجن اللو لنو شمالو بزي قد داي زوريا ببلت من سوات مياد رقوها اللونا لو رفتو مهنونو على ما تشينن لما ساكتم يسفل لقون متابر مياد رقوها اللونا ايزو اشو مايتنو ربنال ሌላው እንግዲህ ሲለማጠቃለያ ነው ቢበዛ አንድ 10 ደቂቃ ያህል ስንትን በዚህ በማጠቃለያ ሳብ ዙሪያ እንሽጋገር ነው ለማጠቃለያ ጉዳይ ቢበዛ በጣም ቢበዛ 10 ደቂቃዎች ነው እና እንደ ኢትዮጵያን ከስድስት ወሮች በኋላ ምን ቦታ ዲኖራታብል ትላል አሁን ባለው ቅራኔ በዚህ ወደ መንጀመረው ጥያቄ ላይ ከተነሳልበት እንደደረብን ጀምር እና በይና ነጆር በሽብግልና መታረቃቸው አይቀርም በሬማርዴ ሆን ለላም ነጆሮች መፈጸሙ አይቀርም ሌሎች አሁን በህዝብ ማቀስቀስ የታሰሩት እንደነስክንድር ያሉ ሌሎችም እንደ ዲያፍሮ ሌሎችም ኢላማ ሊሆኑ ይችላሉ እና የኦሮሞ ጽንፈኝነት አረመናዊ እርምጃ መከተው ላይ ቀርም ግን እንደው ይሄ በጎ ነገር ይሄ ወደ በጎ ነገር ይሄ መስዋዕትነት ተከፍሎ ጥሩ ነገር ይታያል ለኢትዮጵያ ነገር ከስድስት ወር ካንድ አመት በኋላ አሁን ምናው መስቃቀል ወደ ተሻለ ነገር ያሻግራት የሚችል ተስፋ አለ እስቲ በዚህ ዙሪያ ላይ 10 ደቂቃ ይበዛስተንና በዙና ተካላለን
መልካም አመሰግናለሁ ኢትዮጵያ በዘረኛ የፖለቲካ ድርጅቶች በዘረኝነት ብሔርን መነሻ ባደረጉ ግለሰቦችና ድርጅቶች እስከተመረጠ ድረስ ቀደም እንዳልኩት ሁሉም የጸጥታና የኢኮኖሚ አቅሮች የውጭ ጉዳይና ሌሎች አቅሮች በሙሉ የተበላሹ ስለሚሆኑ የተበላሽን ነገር የበለጠ የተበላሽና የሞተ ይሄዳል እንጂ መስተካከል ስለማይችል አሁን የገማንኩላል ነው ይሄ መንግስት እኮ ያለፉት 29 28 አመታት የገማ አንቁላል ውጤት እኮ ነው አየ ከሁለት አመት በፊት አስወገደ ነው ይሆን ኖሮ የሁሉ ልቀት የለም አየ ሁሉ ማጣለል ይሁሉ ማጭበርበር ይሁሉ አድሎ ተመልሶ አድሮ ጥሬ አንዳይም ነበር ስለዚህ ይሄ ስርዓትስ ካለ ድረስ የስርዓቱ ተዋናዮች እና ፖለቲከኞች የፖለቲካ ድርጅቶች ስማቸውን መቀየራቸው ማለት አይገባም ይዘታቸው ነው ማለት ያለበት ሌላው ቀርቶ ህገ መንግስት ይቀየር ምናምን ምናምን ህገ መንግስቱ ራሱ የህዋት ማንፌስቶ ነው ይላል እሱን እንኳን አይፈጽመውም እኮ እሱ ራሱ በሚፈቅደው መሰረት አይፈጽሙትም ላይፈጽሙት የተጻፈ ነው ላይፈጽሙት የተጻፈ ግን ለነሱ እስከተቀመ ድረስ ሊያደርጉት የሚችሉ ህብረተሰቡን የሚጠቅም እስከሆነ ድረስ ግን አይፈጽሙትም ስለዚህ ህገ መንግስት ይቀየር እንደዚህ ይሆን አይደለም አይደለም ወረቀት አይደለም ይቀየር ምንለው ይቀየር ምንለው ፍርዓቱ ነው ፍርዓቱ የበሰበሰ ፍርዓት ነው አሁን የበሰበሰ ስርዓት ተሽክመን እኮ ይሄድን ነው ያድግ ነበር አው ብልጽግና ነው ነገ ደግሞ ዛሬ ብልጽግና እንደሚመጣ ዛሬ አራት አመት ነው የተናገረው በቃ ሌላ የፖለቲካ ድርጅት ሲያሚ ሰይመው እነዚህ ሰዎች እየተገለበጡ ሊያታልሉ ተዘጋጅተዋል ይላል አሁን ይሄ ብልጽግና ምራቱ አላዋጣው ሲል ከሶስት አመት በኋላ ወይም ከሁለት አመት በኋላ ሌላ ሰው ደግሞ ሰይሙ ይላል ምናልባት አብይ ላይ ኖር ይችላል ሌላ ገረሱ ይመጣል ወይም ሌላ ኪዳኔ አጎስ ሊመጣ ይችላል ግን ማንንም ይሁን ምን ስርዓቱ የበሰበሰ ስለሆነ የበሰበሰውን ነው የኢትዮጵያ ህዝብ የዋህ ስለሆነ መሪም ስለአጣ አንድነቱም በህዋቶች ስለበተበተነበት ተባብሮ ማስወገድ ስላልቻለ ያው ያንኑ የበሰበሰ ስርዓት ነው እየጠገም ይሄን ያለ ነው የስርዓት ለውጥ ሳይሆን ትገናዊ ለውጥ ነው የተከናወነው ስለዚህ የበሰበሰ ስርዓት ይዘ ለውጥ አትጠብቅ መጀመሪያውም የበሰበሰ ነው ራሱ ብስባቱን እንዴት አርጎ አዲስ ያደርገዋል እሱ አዲስ ያደርገው አይችልም እና ከበሰበሰ ስርዓት አዲስ ለውጥ አልጠብቅም አሁን የነ በቀለ የነ ጆሃር መታሰር ምናምን ምን አንደምታ ይኖረዋል ይችን የምርጫ ጊዜ የምርጫ ጊዜዋን ከማለፍ አንፃር ትልቅ አንደምታ ትልቅ ውጤት አለው ለአብይ በሰላም ወደሚቀጥለው ምዕራፍ ለመሸጋገር ይጠቅመዋል በሌላ በኩል የነ በቀለና የነዚህ የነስክንደር የነንትና የነጆሃር ወይም የሌሎች የፖለቲካ ድርጅት መሪዎችና ሰዎች ሙሉ ኃይሎች መታሰር ማህበራዊና ፖለቲካዊ ተቀባይነታቸውን የማሳጣት አንዱ ለሰብራቅ ነው በቅይት የነሱን የማግለል ሰው ምንም አያመጡ እንዳይመስላችሁ አትከተሏቸው ነው እኮ አሁን ይሄ እንትና ጆሃር ታስሯል በቃ ቄሮ ምንም ብትይ ከዚህ በኋላ አልፈታውም አለ አማራን መግደሉ ችግር የለው ይሄ የሚፈልገው ነው አብይ አሁን እኮ የጸጥታ ችግር የለም አማራን ጆሃርን ሲያስር አማራ መገደሉ ትክክል ነው በቃ በእንዲህ አይነት አጋጣሚ በእንዲህ አይነት ክስተቶች ነው አማራ እንዲያልቅ ኦሮሚያ ለቆ እንዲወጣ የሚፈልገው ስትራቴጂው ይሄ ነው ስለዚህ ሁለት ነገር እየተጠቀመ ነው አንደኛው ቄሮ ተከታዩን ተስፋ ቢስ የማድረግ ሁለተኛ አማራን በዚህ አጋጣሚ ደግሞ መጨፍጨፍ እንደ ኦሮሞ ህዝቦች ብቻ የማድረግ ፍላጎት ማሳካት በሌላ በኩል እኔ ጠንካራ መንግስት ነኝ ማንም ሊቀናቀረኝ አይችልም ለተወሰነ ጊዜ ታገሳለሁ ከዚያ በኋላ ፌዝ ግን አለቀም ለማለት ለማሳየት ነው ግን የሞተ መንግስት ነው በኢትዮጵያ ታሪክ ውስጥ ይሄ እንደ ልጅ እያሱ መንግስት አይነት ልታየው የምትችል ነው ጥንካሬ የሌለው ህዝባዊ ብዛት እየወደቀ ነው በራሱም የመሪነት ብቃትና ተክለ ሰውነት የሌለው ተክለ ሰውነት የሌለው ሰው አሁን ለምሳሌ እናንተ ጋር ወደ አውሮፓ መጥቶ ሽልማት ሲደረግለት የቀረበለት እንግሊዘኛ ማወቅ አለማወቅ የብቃት ማረጋገጫ አይደለም እንግሊዘኛ የተፈጠረው በዩኒቨርሲቲዎች ወይም ኮሌጆች በሪሰርች አይደለም በውጥ በመሰረቱ በእንግሊዞች አርሶ አደሮች ወይም ገበሬዎች ቋንቋ የመማር ምልክት አይደለም አንዳንድ ደንቆሮ አማራዎች እንደሚያወሩት እና ይሄ ሰውዬ ለምን በራሱ ቋንቋ አልተናገረም ነው እንጂ አሁን ይሄ እዚህ በመምጣትህ እንዴት ነው ምን ተሰማ በዚህ በቆይታ ምን ይሰማል ዛሬ እንዳነገር ምን አለ እንዲህ ብሎ ከሚመልስ ዛሬ እንዳነገር ብሎ ከሚመልስ ምን አለ ወደ አማርኛ የሚተረጉሙ ሰዎች ቢፈጠሩልን መሳይ ነው ሰውየው መሳይ አየህ ውስጡ ምንም ነገር ስለሌለው በመምሰል ህዝብን እያታለለ መኖር ይፈልጋል መሳይ ነው በቃ እና ዋናው ነገር ከመንግስቱ ኃይለማርያም ጀምሮ መሪ አታለች ይች ሀገር ህዝቡ ሰቆቃ ውስጥ ነው ያለው እና በአጠቃላይ ሲንከባለን የመጣ በሽታ ወደፊትም ለውጥ የማያመጣ የሰዎቹ ስርዓት ደግሞ ሰዎቹን አቅመቢስ የሚያደርግ ተቀባይነታቸውን የሚያሳጣ እግረ መንገዱን አማራውን የሚያስጨፈጭፍ እና ከኦሮሚያ ክልል በማስወጣት ረገድ ትልቅ አስተዋጽኦ የሚያደርግላቸው ስለሆነ ይሄ ብቻ ነው አንደምተው ሌላ ነገር የለምና የሚቀጥለው የምርጫ ዘመን ያው በሰላም ተሻግሮ እንዲሄድ ነው ስጋት ነበረ የነ ጆሃር ቢኖሩ ኖሮ ይቺ የዚህ ዘፋኙ ልጅ ሞት ባይኖርና እንደ ጆሃርም ዝም ብለው ቢቀጥሉ ኖሮ ምናልባት የተለየ ምክንያት ፈጥሮ ያስራቸው ነበር ወይም የተወሰነ አደጋ ይፈጥርና እነሱን ምክንያት አድርጎ ያስራቸው ነበር እስከዚህ ድረስ ይሄ ባረና በቀለ ገርባ እና መራራና ሌሎች ልጆች እነዚህ ሰዎች ትንሽ ቢቆዩ ኖሮ ጥሩ ነበር። ቢቆዩ ምክንያት ባይገኝላቸው ባይታሰሩ ኖሮ። ምክንያቱም በሁለቱ ተፋላሚዎች መካከል ምናልባት የሚያማር ህዝብ ኢትዮጵያ ምንሰይ ወጣ ነበር። ማአበል ህዝባይ ማአበል ሊፈጠር ይችል ነበር። ያችን ግን ቀጫት በአጋጣሚ። ስለዚህ እኛ ህዝቡ ድላቷል። እሱ ባንባገነንነትና እንደፈለገ እንዲፈለጭ ምቹ ሁኔታ ፈጥሮለታል። ስለዚህ ተስፋ ቢስ ነው። እንደውም ወደ ባሰ ተስፋ ቢስነት አስገብቶ ሆነ ብለህ መውሰድ ይችላል። በእኔ ግምት ይሄ ነው።
በጣም ጥሩ አቶ ያለመንገሻ። እንግዲህ አድማጮቻችን ውይይታችን ከአቶ ያለመንገሻ ጋር ነበር። በዛሬው ለት ኢትዮጵያን በተለይ ማምራውን የገጠሙትን ፈተናዎች ግልጽ አድርጎ ማብራራ ሰፊ ግንዛቤ ሰጥቶናል። አቶ ያለመንገሻ በጣም እናመሰግናለን። አድማጮቻችን እንዲሁም በዝግጅት ክፍልና በጣም ምስጋናችን ላቀ ነው። በሌላ ጊዜ እንግዲህ ብዙ ጉዳዮች አሉን። ምን አንተን ምን ለማስተናገድ ምን ፈልግባችሁ ጥያቄዎች እና እንግዲህ በዙን ላይ ያያለን። ደህና ሁን።
በጣም አመሰግናለሁ አቶ ተኮላ እንዳልከው እኔ መገለጽ ያለባቸው ህዝቡ ማወቅ ያለበትን ነገር እየጊዜው እንድንገናኝ እና እንድንናገር በማድረግህ ከልብ ነው የማመሰግነህ። ለህዝባችን የምናበረክታቸው ውጤቶች ብዙ ናቸው ባይባሉ እነዚህም ትልቅ አስተዋጽኦ አላቸው። አድማጭ ካገኘ አሁን አድማጭ ቢያጣም ከጊዜ በኋላ ምናልባትም አድማጭ የሚያገኝበት አጋጣሚ ይኖራል። ስለዚህ በየጊዜው ስለምትጋብዘኝ ሐሳቤንም እንዳቀርብ ስለምትፈቅድ በጣም ነው ማመሰግነው። እግዚአብሔር ይባርክ። እንደናው ነው።
በጣም ጥሩ። መቼም አንድ ሰው በሚያልፍ ህይወት የማያልፍ ስራ መስራቱ ትልቁ የሰው ልጅ ጸጋ ነውና በኢትዮጵያ ጉዳይ ላይ እኛም ተስፋ ሳንቆርጥ እናንተን ማጋጅና አወያይ እና አብራሪ እና አስተማሪ ሆኖ በመምረጥ ውይይታችን ለወደፊቱ እናካሄዳለን። ለዛሬው በሰጠን መብራሪያ በጣም አመሰግናለሁና ደህና ሁኑ። እንግዲህ
አድማጮቻችን ከስዊድን በስቶኮልም ከተማ የሚተላለፈው የኢትዮጵያ አንድነት ሬዲዮ ሳምንታዊ ስርጭት ወደ ማጠናቀቁ ተቃርበናል። የኢትዮጵያ አንድነት ሬዲዮ በበጋው ረፍት ምክንያት ለሶስት ሳምንቶች ያህል ስርጭቱን የማያስተላልፍ መሆኑን በድጋሚ ለማስታወስ እንወዳለን። የዛሬውን የሰኔ 28 ቀን 2012 ዓ.ም ተምረት ወይንም እንደ አውሮፓውያን አቆጣጠር የጁላይ 5 2020 ስርጭትን ያስተናግድናችሁ ተኮላ ወርቁ እና እኔም የቴክኒኩን ድጋፍ የሰጠሁት ወርቁ ሞላ ነበር። መልካሙን እየተመኘን በያላችሁበት ሁሉ ሰላም ሁኑ እያልን እንሰናበታለን። ድል ለኢትዮጵያ ሕዝብ።
I'm not afraid to die.